እንደምን አመሻችሁ። ከሁሉ በፊት የጌታ ስም ይባረክ ለዚህ ምሽት በሰላም ስላደረሰን። ዛሬ ቀኑ እሁድ ግንቦት 31 2026 እንደ ኢሮፓያን አቆጣጠር ነው። ሁላችንንም እንኳን ለሻሉም የምሽት የጸሎት ፕሮግራም መጣችሁ እያልኩ ፕሮግራሙን እንጀምራለን። ፕሮግራሙን ከመጀመራችን በፊት አጭር ጥቅስና አጭር ጸሎት አድርጌ ፕሮግራሙን እንጀምራለን። በፕሮግራሙ የሰንበት ትምህርት ፕሮፌሰር ብርሃኑ፣ በመዝሙር እህትዬ ሩዝ፣ ቃል የሚያካፍሉን ደግሞ ወንድማችን አቶ ወንዶሰን፣ በጸሎት ወይዘሮ እመቤት ያገለግሉናል። አሁን የተቀዳው ቁጥር ደግሞ የሚሆነው 7300 ነው። አሁን ፕሮግራሙን ከመጀመራችን በፊት አንደኛ ዮሐንስ 1:6-9 ላነብ እፈልጋለሁ። ከሁሉ በፊት የጌታ ስም እንዲህ ይላል፣ እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁንም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል። ኃጢአትም የለብንም ብንል ራሳችን እንስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነና ጻድቅ ነው። እንደገና 9ኛውን ቁጥር አነባዋለሁ። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አሁን አጭር ጸሎት እንጸልይ። ዙፋን በሰማይ ያለ ሁሉን የምትችል ቅዱስ ቅዱስ የሰራዊት አምላክ እናመሰግንሃለን ለዚህ ሰዓት። ቀኑ ሙሉ በሰላም ጠብቀህ አሁን ለዚህ ጊዜ ስላደረስከን ተመስገን። አሁንም የሰራዊት አምላክ ወደ አንተ በምንቀርብበት ጊዜ እኛን ሊያውክ መስመሩን ሊያበላሽ የተነሳ መንፈስ ካለ አባቱ ያንተ ተቆጣጠርልን፣ የሚነገረውም እንዲገባ እንድናስተውል እርዳን። ይሄን ጊዜ ለአንተ እና ለመንፈስ ቅዱስ አሳልፌ የሰጣው፣ ተናጋሪዎቹንም ሁሉ ባርክ፣ ሰሚዎቹንም አባቱ ያምሯቻቸው ሰብስብልን። ይህን ሁሉ ጠይቃለሁ በምትወደው በኢየሱስ ክርስቶስ ስም አሜን። እንግዲህ በድጋሚ እንኳን ለሻሎም ለጸሎት ፕሮግራም መጣችሁ እያልኩ አሁን ፕሮግራሙን ከመጀመራችን የሰንበት ትምህርት ፕሮግራም ከመጀመራችን በፊት መዝሙር እየመረጥ
እዘምራለሁ።
እሺ፣ ባንቺ እግዚአብሔር ባርክሽ።
አሜን። ጸሎት አቶ ምን ተስነት ነው
አደለ?
የምወደው ስም አለ የሚለውን እዘምራለሁ። የምወደው ስም አለ ኢየሱስ ክቡር ኢየሱስ፣ እንደ ዜማ በጆሮ ይገባል። ኢየሱስ ክቡር ኢየሱስ፣ ሌላ ውድ አፍቃሪ የለም እንደ ኢየሱስ የእግዚአብሔር በግ። ነፍሱን ስለ እኔ የሰዋ ኢየሱስ ክቡር ኢየሱስ፣ በልቤ ውስጥ ሰላም አለኝ ኢየሱስ ክቡር ኢየሱስ፣ ማንም ሊወስደው የማይችል ኢየሱስ ክቡር ኢየሱስ፣ ሌላ ውድ አፍቃሪ የለም እንደ ኢየሱስ የእግዚአብሔር በግ። ነፍሱን ስለ እኔ የሰዋ ኢየሱስ ክቡር ኢየሱስ፣ የጣር ጊዜ ትሳለኝ ኢየሱስ ክቡር ኢየሱስ፣ በመስቀል ላይ የሞተልኝ ኢየሱስ ክቡር ኢየሱስ፣ ሌላ ውድ አፍቃሪ የለም እንደ ኢየሱስ የእግዚአብሔር በግ። ነፍሱን ስለ ይታየኛል ኢየሱስ ክቡር ኢየሱስ በአባቴ ቤት እኖራለሁ ኢየሱስ ክቡር ኢየሱስ ሌላ ውዳቃሪ የለም እንደ ኢየሱስ የእግዚአብሔር በግ ነፍሱ
እግዚአብሔር ይባርክሽ። አዎ እንደ ኢየሱስ ያለ የለም ነፍሱን ለኛ የሰዋ። እግዚአብሔር ይባርክሽ። ሌላ
ለምለም ነኝ ልዘምር?
እሺ።
ሁልጊዜ ሻሃደው የሚለውን 112 ከድሮ መዝሙር። ሁልጊዜ ሻሃለው ጸጋ ሰጪ አምላክ ሆይ እንዳንተ ድምፅ የለም ሰላምን የሚሰጥ እሻሃለሁ ጌታ በየሰቱ እሻሃለሁ መድኃኒቴን ባርከኝ ወዳንተ መጣሁ ሁልጊዜ እሻሃለሁ ከኔ አትራቅ ጌታ ፈተና ኃይል የለውም አንተ ከቀረብኸኝ እሻሃለሁ ጌታ በየሰቱ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ እሻሃለሁ በደስታ በሐዘን ናና ከኔ ጋር ሁን ያለዚያ ጠፋለሁ እሻሃለሁ ጌታ በየሰቱ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ እሻሃለሁ ፈቃድህን አስተምረኝ በእኔ ይፈጸም ተስፋ ልጅህም አድርገኝ እሻሃለሁ ጌታ በየሰቱ እሻሃለሁ መድኃኒቴን ባርከኝ ወዳን ተመጣው አሜን። ተባረኩ።
እግዚአብሔር ይስጥልኝ። እግዚአብሔር ባርክሽ። አዎ ሁልጊዜ እግዚአብሔር ክርስቶስን እንሸዋለን ያለሱ መቆም አንችልምና። ሌላም ይዘምሩ?
ዘምራለሁ።
እሺ ማርሸት እግዚአብሔር ባርክሽ።
እሺ ሁላችንን የሚባርክ ተጌታ ክብር ዘምራለሁ። በድሮ 41 ፍጹ ከበረዶ 43 ይቅርታ ከበረዶ እነጻለሁ ፍጹም ሆነን ወጣለው ኢየሱስ ለዘላለም በውስጤ እንድትኖር ጣውት ስበበላትን አርቀው እጠበኝ ከበረዶ እነጻለሁ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ ኦ ጌታ ከዙፋን ተመልከተኝ ፍጹም ትዋትለ ማቅረብ እርዳኝ ያለኝን ሁሉ ላንተ እሰጣለሁ እጠበኝ ከበረዶ እነ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ በትህትና ልኖር ጌታ ኢየሱስ በእግር በታችኜ ላመስግን የፈሰሰውን ደምህን እንዳስታውስ እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ በትዕግስት ጠብቅ ጌታ ኢየሱስ አሁና አዲሱ ልብ ተጠርልኝ ለፈለገ ሁሉ እምቢ አትልት እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ።
አሜን አሜን። እግዚአብሔር ባርክሽ። አዎ የእሱ ደም ከበረዶ ይልቅ ያነጻናል። እሱን ከለመነው ደግሞ ንጹህ ልብ ይፈጥርልናል። እግዚአብሔር ባርክሽ። ሌላ
ከሌለ ዘምራለሁ።
እሺ እግዚአብሔር ባርክሽ።
አሜን። በተራራው በተራራው የልብ እርካታ ሰላም ይሰጣል። በሸለቆ ግን ሕይወት ሲለወጥ ከቶ አትፍራ፣ አይተውህም ጌታ የተራራው ጌታ የሸለቆም ጌታ ነው። ነገር ሲታመም ያቃናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። ደስ ሲል እምነትን ማካፈል ኑሮ ሲሳካ ምስክር መስጠት ጭንቀት ችግር በሸለቆ ውስጥ ነው። ስትፈተን በዚያ ሕይወትህ እንዴት ነው? የተራራው ጌታ የሸለቆም ጌታ ነው። ነገር ሲታመም ያቀናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። በተራራ ንፋሱ ሽውሲ ጌታማ መስገን እንዴት ይቀላል። ስቃይ በዚያ በሸለቆ ሲሆን ተስፋ አትቁረጥ። ተመልከተው ጌታ የተራራው ጌታ የሸለቆም ጌታ ነው። ነገር ሲታመም ያቀናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። አይዞ በርታ ሁሉ በእርሱ ነው። ቻይ በሆነ ጌታ እምነት ክናጽናው። ሁሉን የሚያይ አለ በጠገብ ስሙን ስጠራ ድልን ታገኛለ። የተራራው ጌታ
አሜን አሜን። እግዚአብሔር ይባርክሽ። አዎ እግዚአብሔር ሁልጊዜም ጌታችን ነው፣ የችግራችንም የደስታችንም ጌታ ነው። ሁለት ደቂቃ ለም ይዘምሩ። ከለለ
ልዘምር? እኔ ልዘምር ይችላል። ኦኬ ሌላ ሰው ከለለ አረ ዘምራለሁ።
አጭር አጭር ነው እንግዲህ፣ ሁለት ደቂቃ ነው ያለ። አጭር መዝሙር ካለ ያልዘመረሽው ዘምሩልን።
አሃ እሺ እናት አንቺ ዘምሪው ለት ደቂቃ ከመናኔ።
እሺ አምላክ ይመስገን የሚለውን ሁለት ቁጥር ብቻ ዘምሬ እዘጋለሁ። እንግዲህ ለጊዜ ይዘምራሉ፣ ይቅርታ ስላሳጠርኩት። አምላክ ይመስገን ልጁን ስለሰጠን በክብር ደሙ ደግሞ ስላነጻን። ሃሌሉያ ክብር ላንተ ሃሌሉያ አሜን። ሃሌሉያ ክብር ላንተ አዲስናሁን ፍቅርህን አካፍለን ከሰማይም መንፈስን አውርድልን። ሃሌሉያ ክብር ላንተ ሃሌሉያ አሜን። ሃሌሉያ ክብር ላንተ አዲስናሁ አሜን። አዎ እግዚአብሔር መንፈሱን ይላክልን ይደሰን። አሁን እንግዲህ አን 8 ከ20 ሆኗል። ፕሮግራሙን እንግዲህ ለሰንበት ትምህርት ጊዜውን እንሰጣለን። የሚያዋየን ወንድማችን ፕሮፌሰር ብርሃኑ መንግስቱ ይሆናል። በውይይቱ ሁላችንም እንድንሳተፍ እግዚአብሔር በመንፈሱ ይምራን። አዎ ሰንበት ትምህርት የመወያያ የመማሪያ ጊዜ ስለሆነ ሁላችሁም በምትችሉት እንድትሳተፉ እጠይቃለሁ። አሁን ጊዜውን ለፕሮፌሰር ብርሃኑ አሳልፌ እሰጣለሁ። ፕሮፌሰር ብርሃኑ
እሺ። እግዚአብሔር ይስጥልኝ። በእውነት ለግብዣሽ ለጋበዝሽው ሁላችንም የሰንበት ትምህርት አገልግሎት ማቅረብ ስላልሆነ የምንማማርበት የምንጠይቅበት ጊዜ ስለሆነ ብለሽ ስላቀረብሽው በጣም አመሰግናለሁ። በጣም እንደሱ ነው። እኔ ደጋግሜ እንደምለው የእኛም ቤተ ክርስቲያን ከሌሎች ከማውቃቸው ብዙዎች የሚለየው ከኦርቶዶክስም ከፕሮቴስታንትም ይህ ሰንበት ትምህርት ነው። እውነት በጣም ጥሩ ነገር ነው። ምዕመናኑን እንደኔ ያሉትን እንድናጠና፣ እንድንመረምር፣ እንድንጠይቅ የቀመስነውን ደግሞ እንድናካፍል እድል የሚሰጥ ቦታ ስለሆነ በጣም ጥሩ ነገር ነው። እግዚአብሔር ይስጥልኝ እና የዘመራችሁትንም እግዚአብሔር ይባርካችሁ። አሁን እንግዲህ የዛሬው ማታ የእሁዱ የህይወት ሩጫ ይላል። የህይወት ሩጫ በእንግሊዝኛው the rush of life የሚለው rush rush ችኩል ችኩል ማለት የሚለውን ነው። እና ትናንት የነበራችሁ ሰዎች ዘመዶቼ በንስሐና ይቅርታ ስለሚል ዋና ርዕስቱ ወንድማችን አቶ እንግዳው ብርሃኑ እየመራን ጥሩ ውይይት ነበረን። በተለይ በንስሐና በንዛዜ መካከል ልዩነቱ ምንድን ነው በሚል ብዙ ተወያይተናል። እና ንዛዜ ያደረግነውን ጥፋት ስም ልጠራ ነበር። የአንዳንዶቻችሁን ስም ጠርቼ ደግሞ ሌላ እንዳረሳ ተውኩት። አንዳንዶቻችሁ እንዳላችሁት እህቴ ማዛልል ነበር። በእውነት ሄደን ያጠፋነውን ጥፋት ስንናገር ኃላፊነት ስንወስድ ስንቀበል ሲሆን፣ ንስሐ ግን ዳዊት 51ን ባካቸው አንቡ ብዬ ነበር እኔም ትናንትና። መናዘዙ ብቻ ሳይሆን ማዘን፣ መተከዝ፣ መጾም፣ መጸለይ ጊዜ ወስዶ የሚደረግ ነገር ነውና በጣም ጥሩ አድርገን ተወያይተንበታል። ትንሽ ብዙ ጊዜ አልተሰጠውም ብዬ ያሰብኩ ይቅርታ የሚለውን ክፍል ነው። ይቅርታ ስለ እሷ ትንሽ ዛሬ እንደው ከግጭት አፈታት ትምህርት አንጻርም ከዚህ ከመንፈስ ቅዱስ ትምህርትም በመጨመር ትንሽ አንድ ሁለት ነገሮች በሱ ላይ ላቀርብ እፈልጋለሁ። ስለዚህ እየተከታተላችሁ አጀንዳ እየያዛችሁ አጀንዳ ምንድን ነው የዕለቱ ነጥቦች ምን እንደሆኑ እኔ እንደማቀርበው እየያዛችሁ እንደሆነ የመጀመሪያው ትንሽ ስለ ይቅርታ እንድንነጋገር እፈልጋለሁ። አንድ ሁለተኛው የዛሬው አርዕስት በአንድ ሰው ታሪክ ስሟ ላልተጠራ ሴት እህት እናት የሆነችውን ነገር ከእግዚአብሔር ግንኙነት የሚያርቅ ነገር በሕይወቷ ሩጫ በዝተው ምን እንደሆነ ነው የምንነጋገረው። የመጀመሪያው ክፍል ለሱ አንድ ሰው የመጀመሪያውን ክፍል እንዲያነብልኝ ጠይቃለሁ። ከዚያ በኋላ በዚያ ላይ ትንሽ ተነጋግረን ከተወያየን በኋላ ሶስተኛው ክፍል ወደ መጨረሻው ሂደን ጥሩ ጥሩ ጥቅሶች ይቀርባሉ። ትምህርቱን ያዘጋጀችው እህታችን ጥሩ ጥሩ ጥቅሶች ከኢሳይያስ 64 ከዘካርያስ 3 ከኢሳይያስ እንደገና 61 ወስዳ ልናስብበት ልናጤ ነው በልባችን ልናወጣው ልናወርደው የሚገቡ ሀሳቦችን ታቀርባለች። እና እነዚህን ሶስቱን ነገሮች ነው እንግዲህ እንድንነጋገር የፈለጉ። ይቅርታ የሚለውን ቃል ስናስብ ካለፈው ሳምንት የሐሙሱን ትምህርት እንድታስታውሱ ፈልጋለሁ። ያለፈው ሳምንት ትምህርት የሐሙሱ ትምህርት ምን ነበር? ማወቅና ማድረግ። ማወቅና ማድረግ። ማወቅ ጥሩ ነው። ምንድን ነው የሚደረግ? ምን መደረግ አለበት የሚባለውን ማወቅ ጥሩ ነው፣ አስፈላጊም ነው። ግን ያወቅነውን አድራጊዎች ሁነን መገኘት አለብን። ትግሉ ያለ በእንግሊዝኛው ቻሌንጁ እንደሚሉት ቻሌንጅ፣ ትግሉ ያለ ችግሩ ያለ ከማድረጉ ላይ ነው እና ግን የሕይወታችን ትልቁ ምሳሌ ጌታ ኢየሱስ ክርስቶስ፣ የሥጋዊ ምሳሌ የሆኑ ደቀ መዛሙርቶች፣ በተለይም እንደ ጳውሎስ ያሉ አስተማሪዎች ይህንን በተግባር ማወቅ ብቻ ሳይሆን በስራ ላይ የዋሉትን ብዙ ነገር አለ። ይሄውን ዛሬ የምናነበውን የመግቢያ ሁኖ መታሰቢያ ቁጥር ዋና ቁጥር ሁኖ የቀረበው አንደኛ ዮሐንስን የጻፈው የክርስቶስ ተከታይ ኃጢአታችን ብንናዘዝ ሲል ብትናዘዙ አይደለም ያለው፣ ብንናዘዝ ሁላችንም እና ማድረግ እንደምታስታውሱት ብዙዎቻችሁ እርግጠኛ ነኝ ስለ ትምህርት ስናስብ ሁለት ክፍል እንዳለው፣ አንደኛው የማወቅ ዲክለሬቲቭ ናውሌጅ የሚባለው ዝም ብሎ ቃሉን ማወቅ፣ ሁለተኛው ግን ስራ ፕሮሲጀሪያል ለርኒንግ የሚባል ነገር አለ። እንዴት ነው ይሄ ወደ ስራ የሚተረጎም የሚለው እና ይሄንን ይዘን ይቅርታ የሚለውን ቃል ብናስብበት ጥቂት ጥሩ ይመስለኛል። ምክንያቱም ብዙ ጊዜ ሰዎች ይቅርታን በደንብ አናደርገውም አንዳንድ ጊዜ። ምክንያቱም ይቅርታ ስሜት አይደለም። ፊሊንግ የሚለውን እንግሊዝኛ ቃል ነው ይቅርታ ስሜት ያልኳችሁ። ይቅርታ ስሜት አይደለም። ይቅርታ መርሳት አይደለም። ይቅርታ እንደው ምንም አይደለም ብሎ ዘረፍ አርጎ የሚተው ነገር አይደለም። በእንግሊዝኛው ኤክስኪዩዚንግ የሚሉት እና እነዚህን አይደለም። ይቅርታ ስሜታዊ ሳይሆን ከልብ አስበንበት እግዚአብሔር እንዲረዳን ለምነነው ውሳኔ የምንወስነው ነገር ነው መሆን ያለበት። ይቅርታ በተለይ የመንፈሳዊ ይቅርታ ከልብ ካዘኑ እንባ አይገድም እንደሚባለው ከልባችን በደንብ አስበን መሆን አለበት። በደንብ አስበን ያንንም ሀሳብ ደግሞ ወደ ስራ ለመተርጎም የእግዚአብሔርን እርዳታ የመንፈስ ቅዱስን እርዳታ ጠይቀን ካደረግነው ይቅር ባዩ ይቅር እንደተባለ ተሰምቶት ደስታ የሚሰማው አለ ይሆናል። አለ ሳይሆን ይሆናል ማለት አለብኝ። ሁለተኛው ያልኩት መርሳት አይደለም ብዬ ነበር። መርሳትማ ይኸውላችሁ አንዳንድ ጊዜ አንድ ነገር ተደርጎብን ከብዙ ጊዜ በኋላ ቀስ በቀስ እንረሳዋለን። በቃ ይሄ ተግባራዊ ያልሆነ ፓሲቭ የሚለውን በእንግሊዝኛ ቃል ነው እንደዚያ ብዬ የምነግራችሁ። ዝም ብሎ እንደው ጊዜ ወስዶት ጊዜ የፈታው ያ ይቅርታ አይደለም። ያ አይደለም ይቅርታ። ይቅርታ ተግባራዊ ነው። ተግባራዊ ነው መሆን ያለበት። ምክንያቱም ተግባራዊ ከሆነ የመርሳት ጉዳይ አይደለም። እንዲያውም ትናንትና ጠቀስ እንዳረኩት እንዲያውም አንዳንድ ጊዜ ማስታወሱ ይቅር ተብለን እንደሆነ እንዳንደግመው ማስታወሱ ይጠቅመናል እንዳንደግመው እና ብዙዎቻችሁ እርግጠኛ ነኝ አሁን አንዳንዶቻችሁ ኢሳይያስ 43:25ን እያሰባችሁ ሊሆን ይችላል። ምክንያቱም ኃጢአትህን አላስታውስም ይል የለን እግዚአብሔር ብላችሁ። እኔ እንደሚገባኝ ከሆነ ኃጢአትህን አላስታውስም ሲል ረስቶታል፣ ለማስታወስ የማይችል ሆኖ አይደለም። እንኳን እግዚአብሔር እኛ ሰዎች እንኳን ብዙ ነገር እናስታውሳለን። እተወዋለሁ ማለት ነው፣ አውቄ እተወዋለሁ። ያንን ነገር ምንም ወደ ሀሳቤ እንደገና አይመጣም። ለዚህ መረጃ ከፈለግነ አሁንም ተመልሰን ሄደን ዳዊት ምዕራፍ 51 እንድናነብ ጥሩ ይመስለኛል። ዳዊት እንደምታውቁት አመንዝራ ነበር፣ ገዳይ ነበር። ያው እሱ ተኩሶ ወዶ ባይገልም እንዳስገደለው ሪዮን እናቃለን። ብዙ ሌላ ማጥያት ያደረገ ሰው ነበር። እግዚአብሔር ግን እንደ ልቤ ያለው እንደ ልቤ እና ይሄ የሆነበት ምክንያት ልክ አሁንም ዳዊት ምዕራፍ 51 ላይ እንደምናውቀው እንደምናነበው መጀመሪያ ተናዘዘ፣ ከዚያ ንስሐ ገባ፣ አዘነ። በእውነት የማይገባኝ ብሎ እንዲሁም ከእናቴ ማፀን ጀምሮ በቃ እኔ የተበላሸው ያንን እግዚአብሔር እተወዋለሁ ያለ እና እንደዚህ ከሆነ እንደዚህ ጥልቅ ከሆነ ይሄ አይ በቃ ምንም አይደለም ቶ ብሎ አለባብሶ ይሄ ኤክስኪዩዚንግ ያልኩት ቃል እሚሄድ ነገር አይደለም። ይቅርታ በእውነት በቁም ነገር ወስደን ተወያይተን ትምህርት ወስደን ልንፈውሰውና የተፈወሰውን እንደገና ማንቀሰቀስ መሆን አለብን እና ያለበለዚያ የሀገራችን ሰዎች እንደሚሉት አለባብሰው ቢያርሱ በአረም ይመለሱ ይላሉ። መሬቱን በደንብ አድርጎ አረሙን ነቅሎ ካልዘራ ነው አረሙ እንትን ይላል እና ይሄ ማረስ የሚለውን ቃል ዝም ብዬ እንደው ተረት ለመናገር ብዬ አይደለም፣ የመጨረሻውን ቃል ለመናገር ብዬ ነው። ይቅርታ ዋጋ ያስከፍላል። ይቅርታ ዋጋ ያስከፍላል፣ ትልቅ ዋጋ። ከዋጋዎቹ ትልቁ ጌታ ኢየሱስ ክርስቶስ ለእኛ ብሎ የተሰዋው ለእኛ ብሎ ሰው የሆነው ይቅርታ እንዲገኝ ነው፣ ይቅርታ እንዲወርድ ነው። እና ለዚህም ብዙ ጥቅሶች አሉ፣ ግን ለሌላው ነገር ሳንገባ እንዳይል ከዚህ ላይ አቆማለሁ። እስካሁን ባልኩት በተናገርኩት ላይ ሀሳብ ያለው ሰው ለመናገር ይችላል፣ ለመጠየቅም ይቻላል። እሺ፣ ከሌለ እንግዲያ በዚህ ላይ ተግባብተናል ብዬ አስባለሁ። በተለይ ይቅርታ ምን ማለት እንደሆነ እና ትናንት ከተደረገልን ሰፊ ውይይት ተጨማሪ ነው ላቀርብ የፈለግኩት። የዛሬው የህይወት ሩጫ የሚለው ማን ነው የመጀመሪያውን ክፍል እስከ መጀመሪያው ጥያቄ ሊያነብልኝ የሚችል የሚረዳኝ ሰው አለ?
አዎ፣ አነብልሃለሁ።
እሺ
እሺ።
ጥያቄው አስካለች፣ እቺ ጥያቄ አለች አይደለም? እስከ ሰው ድረስ።
እሺ። የህይወት ሩጫ። በጣም የተጨናነቀ ሳምንት ነበር። ከሰንበት በፊት ብዙ የሚሰራ ነገር እንዳለ ብታውቅም አጣዳፊው ነገር አስፈላጊ የሆነውን ነገር የሚውጥ ይመስል ነበር እና ሳታውቀው ፀሐይ ጠልቃ ነበር። ቤተሰብ አንድ ላይ ልዩ የአርብ ምሽት ምግብና አምልኮ ተካፈሉ። ነገር ግን የሰንበት ጠዋት ሲመጣና በማለዳ ስትነቃ መታጠቢያ ቤቱ ቆሽሾ ስላገኘችው ጠራረገችው። ከዚያም ትንሿ ልጇ አልጋዋን በሽንት እንደራሳየች ስለዚህ አንሶላዎቹን ከሌሎች ልብሶች ጋራ ወደ ማጠቢያ ማሽን ጣለችው። ለቤተሰቧ ቁርስ ስታዘጋጅ ለምሳ የሚሆን ጣፋጭ ምግብ እንደሌለ ተገነዘበች እና በፍጥነት የሙዝ ዳቦ ጋገረች። ባለቤቷ ለቤተ ክርስቲያን የሚተኮስ ሸሚዝ እንደሚያስፈልገው አየች። ስለዚህ ተኮሰችለት። ከዚያም ልብሶቹን አጣጠፈችና ቆሻሻዎቹን አወጣች። ከዚያም ነገሩ ነካት። ሰንበት ነው፣ ከሌሎች ሁሉ በላይ የምወደው ቀን ነው። ሆኖም ግን እነዚህን ሁሉ የቤት ውስጥ ስራዎች እየሰራሁ እነዚህ ነገሮች ከሰንበት ጣዕም ወይም በረከት ማለትም ወደ እግዚአብሔር ከመቅረብ እንዲያዘናጉኝ ፈቅጃለሁ።
ጥያቄው
ለአፍታ አእምሮዋ ድርጊቶቿ ትክክለኛ እንደነበሩ ራሷን ለማሳመን ጀመረች። እነዚህ ሁሉ መደረግ ያለባቸው ነገሮች ነበሩ። በእርግጥ ግን ነበሩ።
እግዚአብሔር ይስጥልኝ። ታንክዩታ ነው። አንድ ጥያቄ ልጨምርና የእናንተን ሀሳብ በዚህ ላይ መስማት እፈልጋለሁ። እንግዲህ አንዱ ጥያቄ ተነቦልናል። አሁን በእርግጥ ግን ነበሩ ተብሎ፣ ሁለተኛው ይህንን ታሪክ ስትሰሙ ከመጽሐፍ ቅዱስ ማንን ማን መጣባችሁ ወይም መጣላችሁ? ማን ትዝ አላችሁ? እንዲሁ ገና ከታች ሄዳችሁ መልሱን ማግኝታችሁ ሳይሆን ስታነቡት ገና ማን በአእምሮ መጣ የሚል ጥያቄ አለኝ እና እስቲ የእናንተን ሀሳብ ልስማ በዚህ ላይ።
ሁሉም
ዝም ስላለ ማርታና ማርያምን ነው እንግዲህ እንትን የሚለው።
እሺ ትጨምሪ፣ ሌላ ምትይዋለሽ?
አይ እንግዲህ አንዷ በጣም በጣም ከእግዚአብሔር ጋር ቁጭ ብላ ስትሰማ፣ አንዷ እህቷ ደግሞ በጣም ትደክም ነበረ ለማዘጋጀት ለመስራት፣ እንዲህ በሚበሉት የሚጠጡት የሚለብሱት እሱም ሁሉ ታዘጋጅ ነበር። እና በከንቱ ደክመሻል የተባለችው እሷ ነች። ስለዚህ ከእሱ ጋር ነው እኔ ያያዝኩት።
እሺ እግዚአብሔር ይስጥልኝ። ሌላ ድምፅ የሰማው መስሎኝ ነበር።
አቤት ፕሮፌሰር። ያ እኔ ነኝ ብርሃኑ።
እሺ
ያ እዚህ ላይ እንግዲህ ታሪኩ የምናየው ምንድን ነው? እዚህ ላይ እንግዲህ አድርጉ አታድርጉ የሚል ላይ ነው ብዙውን ጊዜ የምናተኩረው። እሱን ሳያመለክት ሲቀር አሁን ምንድን ነው የሚያሳየን? እኛ ትኩረታችን የሚወስዱን አሁን ለምሳሌ ካደረገቻቸው ነገሮች በጣም መልካም ናቸው ሁሉም። አሁን እንደተጠቀሰው ማርታ ለምሳሌ በዛ ግብዣ ላይ ምን ስታደርግ ነበር? ሰዎቹን ለማስደሰት ሽር ጉድ ስትል ነበር። ሰው ማስተናገድ፣ ሰው በቤት ሲመጣ ማድረግ መልካም እሱን ነው። ምርጫችን ማን ነው መጀመሪያ ማስቀመጥ አለብን የሚለውን ነው። አሁን እንግዲህ ከዚች ሴትዮ ያየነ ምንድን ነው? ነገሮቹ ትውስ ባሏት ጊዜ ሁሉ ተነስታ ታደርግ ነበር። በአሁኑ መደረግ አለበት ወይስ አይደረገት የሚለውን ማንን ላስቀድም? አሁን ለምሳሌ አሶላው ረጠበ ሰብስባ አንድ ቦታ ማስቀመጥ ትችላለች። ወደ ላውንደሪ ሮጠች። የባልዮም እንግዲህ ቀደም ብሎ መተኮስ ያለበት ሸሚዝ ነበር። በዛውኑ ለምን አልሆንም የሚል አደራረግ ነው አደረገው። ለነገሩ ስናይ መልካም ይመስላል ሁሉም። ግን አሁን ትኩረታችን የሚወስደው ምንድን ነው? ወደ ክርስቶስ ከማየት ይልቅ የራሳችን በጊዜው በሰዓቱ የሚፈጠረውን ብቻ በማየት እንትናችን እየወሰደ ከእግዚአብሔር የሚያርቀን ነገር ይሆናል። ብዙውን ጊዜ የምንለው በሰንበት ይሄን አታድርጉ ይሄን አድርጉ የሚለው ላይ እናተኩር ይሆናል። ስለዚህ ትልቁ ነገር ምንድን ነው? ሁልጊዜ በተለይ ከሰንበት ግባት ጀምሮ እስከ ሰንበት ማን ነው ፀሐይ ግባት ድረስ እንዴት ነው አስተሳሰባችን ሁሉ በምን መልክ ነው መሆን አለበት የሚል የሚያሳስበን ነው። ስለዚህ ትኩረታችን ወደ ክርስቶስ ብቻ መሆን እንዳለበትና በእውነት ቢቻለን ከፀሐይ ግባት በፊት ይህ ሁሉ ቢደረግ በሳምንቱ ሁሉ ብናስብበት መልካም የሚሆን ነገር የሚያሳስበን ብዬ ነው የማስበው። በአጭሩ ጊዜ ውስጥ ነው።
አመሰግናለሁ ወንድማ ነው። እግዚአብሔር ይባርክህ። ጥሩ አድርገህ ነው ገለጽከው። ሌላ መናገር ሀሳብ መጠየቅም መናገርም ማፍረሱም ይቻላል።
ሌላው እኔም ጨምረው ወንድሞች እህቶቼ እንዳሉት ሆነና በሰራነው ስራ ምንም አይደለም ብለን ያለ መደጋገም በሰራነው ስንፈና ስተታችን ያለ መድገም በሰራነው ማጠፋነው ሰዓት ግን ንስሐ መግባት በደለና ምንም መመለስ ዳግም ያለ መስራት መወሰን አለብን ለማለት ነው። አመሰግናለሁ።
በጣም ጥሩ በጣም ጥሩ ነው። አዎ እሷ ወንድም ብርሃም እንዳለው ወክሽ በእውነት የተደረጉት ነገሮች ሁሉ ተገቢዎች ናቸው። በተለይ የልጅቱ የአልጋው መቀየር ግን አንዳንድ ጊዜ በህይወታችን ቅድሚያ የምንሰጠው ነገር መኖር አለበት እና በእውነት የኔ ወላጆች እንኳን በኦርቶዶክስ እምነታቸው ውሃ የሚቀዱ ቡና የሚወቅጡ ምንም ይሉ አርብ ነበር። የሚያሳዝነው አንዳንድ ጊዜ ቅዳሜ ገበያ ሄዳሉ ሰንበትን ጠበቅን እያሉ እና ግን ቀዳሚው ነገር ምንድን ነው? ቀዳሚው ነገር ምንድን ነው? ነገሩ ደግ ነው አይደለም ብቻ ሳይሆን ማንን ነው የምናስቀድመው በህይወታችን? ስራ መብዛቱ ምንም ጥያቄ የለውም። አንዳንዱ ስራ ደግሞ ጌታ ኢየሱስ ክርስቶስም ብሎታል፣ እኔ የልጅቱ ያልጋውን ያበላሸችውን ጨርቅ ነገር ሳይ የጌታ ኢየሱስ ክርስቶስ ደቀ መዛሙርት እንደምታስታውሱት እሸት በልተው ሲከሰሱ ከእናንተ መካከል በሬዋ ሮንቃ ቢገባ የማያወጣ ማን ነው ብሏል። እና ያ መደረግ ያለበት ነገር መደረግ አለበት፣ ምንም ጥያቄ የለውም። ደግሞ ጥሩ የሰማሁት ከሞክሽ አሁን በቃ አድርጎ አታድርጉ ወደሚለው ሳይሆን ለምንድን ነው ይሄ ሞቲቬሽን የሚለው ለምንድን ነው የምናደርገው? እንዴት ነው? ለምን አልተዘጋጀንም ለሰንበት? ወይስ ያልተዘጋጀነው ራስ ወዳዶች ሁነን ነው? ሰነፎች ሁነን ነው? ወይስ እንዲያው ግዴለሽ ሁነን ነው? እና ይህን ሁሉ ልናስብበት ይገባል። እና ዋናው ትልቁ ነገር ግን ከእግዚአብሔር የሚለዩን ብዙ ነገሮች አሉ። ሸሚዝ መተኮስ በሰንበት ቀን ብቻ ሳይሆን በሐሳባችን፣ በአካሄዳችን፣ በአነጋገራችን በምን ለእግዚአብሔር ቦታ እንሰጣለን ወይ? በቀን 12 ሰዓት ተሰጥቶን እንድንሰራ ከ12ቱ ሰዓት ለእግዚአብሔር የምንሰጠው ቦታ ምን ያህል ነው? እና እንደተባለው ቅድም እነዚህ ምግብ ለማዘጋጀት እነ ማርታ ያደረጉት ነገር ጥሩ ነው፣ ግን ቅድሚያ የሚሰጠው ክርስቶስን ማዳመጥ፣ ቅድሚያ የሚሰጠው ለምናደርገው ነገር መንፈስ ቅዱስ ሲጠቁመን ለመስማት የሰማነውን ተመልሰን ወደ ሐሙሱ ትምህርት እንሄዳለን። የሰማነውን ለማድረግ ፈቃደኞች ነን ወይ ወደሚለው እንድናስብበት በእውነት የሚረዳን ትልቅ ትምህርት ነው። ብዙ ጥቅሶች አሉ። እግዚአብሔርን ማስቀደም እንዳለብን፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ቃል ማስቀደም እንዳለብን የሚነግሩን። ያ ካልሆነ ችግሮች እንዴት እየበዙ እንደሚሄዱ በሰንበት ትምህርቱ ላይ ሁለት የተጠቀሱ ጥሩ ነገሮች አሉ። የዚች ስሙ ያልተጠቀሰ ሰው በስራ ላይ ሁና ጊዜዋን እንደዚያ ብላ ልክ እንደ ሌላ ቀን እንደ ሰኞ እንደ ማክሰኞ ስትሰራ መቆየቷ ብቻ ሳይሆን ልናስብበት የሚገባው ወደ መጨረሻው ወደ አእምሮዋ መጣለች። ወደ አእምሮዋ መጣ እንዴት ነው ዛሬ እኮ ሰንበት ነው እና ይሄንን አይነቱን የመንፈስ እንቅስቃሴ እንዲያው ገረፍ አርገን ቸላ ብለን እንዳንሄድ መጠንቀቅ አለብን እና ይሄንን ልናስብበት ይገባል። ጊዜው የሮጠ ስለሆነ ከዚህ ላይ ሐሳብ ለመጨመር ወይም ለሚፈልግ ሰው አለ? ኦኬ። ከለለ ይሄ ክፍል የሚደመድመው በሁለት ጥሩ ጥሩ ሐሳቦች ነው። አንደኛ በመዝሙር 53 ቁጥር 2 ላይ ዳዊት እንዴት በእግዚአብሔር ፊት ቢሆን በእግዚአብሔር ፊት ያለውን ሁናቴ እንዴት ነቅቶ ያሰበ። እንግዲህ ቀድም እንደተባባል ነው ከመጀመሪያ ጀምሮ አልነበረም እሱ ሲለወጥ እግዚአብሔር ሲረዳው ነው ከዚህ ያደረሰ እና በእውነት ጥሩ የሆነ አነጋገር ነው። ጥቅሷን ብናነባት በመዝሙር 53 ቁጥር 2 ላይ በማስተዋል የሚመላለስ እግዚአብሔርን የሚፈልግ እንዳለ ለማየት እግዚአብሔርን ከሰማይ ወደ ሰው ልጅ ተመለከተ። እግዚአብሔርን የሚፈልግ እግዚአብሔርን የሚሻ እግዚአብሔርን ዝምድና ግንኙነት የሚጠብቀው ስንፈልገው ነው እና በእግዚአብሔር ሰዎች ይህን ይፈልጋሉ ወይ ብሎ ተመለከተ ይለናል። የተመለከቱት የፈለጉት ዝምድናቸውን ያጸኑት በራእየ ዮሐንስ ተጠቅሶ እንደተሰጠን በራእይ ምዕራፍ 7 ቁጥር 14 የፈለጉት በጌታ ኢየሱስ ክርስቶስ የተሸፈኑ እንደሆኑ በሱ ንጹህ ልብስ ቆሻሻ ልብሳቸው የተጠገነ የተጣራ የጸዳ መሆኑን ይነግረናል እና በእውነት ብዙ ስራ አለብን፣ ብዙ ድክመት አለብን። ግን ያ እንቅፋት ሆኖ ከእግዚአብሔር ጋር ያለንን እድገት እንዳይቀንስብን የሚያሳስብ ትልቅ ትምህርት ነው። ቅድሚያ ወደ መጨረሻው ስንሄድ ቅድም እንዳልኳችሁ በመጨረሻው ላይ ጥሩ ጥሩ ጥቅሶች ተሰጡ አሉ። በኢሳይያስ 64 6 በዘካርያስ 3 4 ማነው ኢሳይያስ 64 6 ን የሚያነብልኝ ሰው አለ?
አነባለሁ።
እሺ፣ ያው እንደስተልኝ
ኢሳይያስ 64 ቁጥር 6 እንዲህ ይላል፣ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል።
አሜን። ከዚያው ቀጠል ወደ ኋላ ሂደሽ 61:10 ታነብልኝ።
እሺ 61:10 አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅን መጎናጸፊያ አደረጎልኛልና በእግዚአብሔር ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች።
አሜን። የመጨረሻው የምናነበው ጥቅስ የተሰጠን ዘካርያስ ምዕራፍ 3 ቁጥር 4 ነው።
ላምብብልህ?
እሺ
እሺ። ዘካርያስ ምዕራፍ 3 ቁጥር 4 እንደዚህ ይላል፣ እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄያለሁ ጥሩ ልብስም አለብሳለሁ አለው።
ጥሩ ልብስም አለብሳለሁ ጥሩ ልብስም አለብሳለሁ። እግዚአብሔር ይስጥልኝ እህቴ። አይ እዚህ ላይ ምንድነው የምትያገኛችሁት? ከእናንተ ልስማ፣ ምንድነው የተሰጠው ሐሳብ እዚህ ላይ? ምንድነው ይሄ ከህይወት ሩጫ ጋር እነዚህ ነገሮች የሚገናኙ እንዴት ነው? እስቲ እርዱን። እየጠበቅኩ ነው።
እንግዲህ በዚህ ውጣ ውረድ ዓለም ስንኖር የራሳችን ችግር ለማቃለል ላይ ታች እያለን እግዚአብሔርን በረሳንበት ጊዜ፣ እንደዚሁም ደግሞ በልባችን ኃጢአትን በሰራንበት ጊዜ ያንን ኃጢአታችንን ወደ እግዚአብሔር ቀርበን እግዚአብሔር በደሙ ያጠበልን ጌታ ኢየሱስ ክርስቶስ በደሙ ስላጠበን ስላነጻን አይዟችሁ ነው የሚለን። እኔ አንጽቻችኋለሁኝ ነው የሚለን እና ወደሱ እየቀረብን ንስሐ ወደሱ ቀርበን ንስሐ ማድረግና እንደገና ደግመን ላለማድረግ እግዚአብሔር መንፈስ ቅዱስ እንዲረዳን መጸለይ ነው። እዛው ላይ ይናገራል በልባችን ውስጥ የኃጢአትና የመለያየት ስቃይ ሲሰማን ወደ እርሱ ስንጣራ ኢየሱስ በጣም ቅርብ ነው ይላል እና ቅርብ እንደሆነ መጨረሻው ላይ ደግሞ ልብሳችሁን በደሙ ማጠብ እንችላለን ይላል። በደሙ ታጥቦልናል፣ ነጽተናል። ያንን እንድናቅ ንስሐ እንድንገባ ነው እንግዲህ ትምህርቱ ከዚህ ጋር ያያያዘው።
በጣም እግዚአብሔር ይስጥልኝ። ሌላ ሰው መጨመር የሚፈልግ እሺ። አቤት።
ትንሽ የምጨምረው ያው ዘመናዊ ጥሩ ብላለች። እዚህ በተለይ ዘካርያ ላይ ተጠቀሰው ይሄ አሮጌ ልብስና አዲሱ የሚለውን ትርጉሙን ስናይ ምንድን ነው? የነበርንበትን ህይወት ትተን ወደ አዲሱ ወይም ይሄ ልብስ የሚያሳየን ጽድቁን ነው። ይሄን እንድንላበስ ነው በየጊዜ። እንግዲህ በራሳችን ማድረግ አንችልም። በእግዚአብሔር ጸጋ በሱ ላይ ከተተከልንና ዕለት ዕለት ኃጢአታችን እየተናዘዝ ንስሐ እየገባ ወደ እሱ የምንቀርብ ከሆነ ከዚህ ከአሮጌ ህይወት ተላቅን አዲሱን እንላበሳለን። ያ ማለት እንግዲህ አዲስ ልብስ እንለብሳለን። አዲሱን ልብስ ስንዘብ የእግዚአብሔርን ጽድቅ እንደ መልበስ ይቆጠራል ብዬ ነው የማስበው። እግዚአብሔር ይስጥልን።
በጣም አመሰግናለሁ። በጣም ጥሩ ነው። ሁለታችሁም ያላችሁት በጣም ተገቢ ነው። ደስ የሚል ነገር ነው። ይሄ በተለይ አሁን አንተ እንዳልከው የዘካርያስን ጥቅሱ እንደገና የምናነበው እነሆ ኃጢአትህን ከአንተ አስወግጃለሁ ጥሩ ልብስም አለብሰሃለሁ አለው። ጥሩ ልብስም እና በእውነት ይሄ ለእኔ ይሄ የመጨረሻዎቹ እነዚህ ሶስት ጥቅሶች የክርስቶስ አዳኝነት የእሱ እንደኛ ሰው ሆኖ ከድንግል ማርያም ተወልዶ ተፈትኖ ፍጹም ሆኖ መስዋዕት ሆኖ መገኘቱ ለሁላችን ትልቅ ልብስ። በእውነት ይህንን የማያውቁ ሰዎች ያሳዝኑኛል። እኔ ስጸልይ ከምለው ነገር አንዱ እግዚአብሔር ሆይ እምነቱም የመጣ ካንተ ነው እና ይህንን እምነት ስለሰጠኸኝ አመሰግንሃለሁ እላለሁ። እና በእውነት ትልቅ ምስጋና ይሄን ስናስብ ግዴ ከትምርቱ ጋር ስናያይዘው የመጣ ሩጫ ቢበዛ የሩጫው ቢበዛ ጭንቀቱ ቢበዛ መቼም መናገሩ ቀላል ነው ማድረጉ ግን አሁንም ወደ ሐሙሱ ትምርት መስማት ማወቅ ብቻ ሳይሆን ወደ ማድረግ ለመሄድ ብንሞክር ጥሩ ነው ብንሞክር እኔ ጥሩ ነው ብርሃኑ ሊሞክር ጥሩ ነው ሞክሽን ማለት አይደለም እኔን ማለት ነው ና ይሄን የመሰለ ስጦታ ይው ደስ የሚለኝ እኔ እነሆ ኃጢያትህን ካንተ አስወግጃለሁ ጥሩ ልብስ አለብሳለሁ ሲል ይሄን ብታደርግልኝ ይሄን ብትሰጠኝ እንዴ ብትታዘዘኝ እኮ አይደለም የተባለው ላመነ አብርሃም አመነ ጽድቅ ሆኖ ተቆጠረለት ለተባለ ነው አብርሃም አመነ ጽድቅ ሆኖ ከዚያ በኋላ እናውቃለን እሱም ሰው ስለሆነ ወደቀው ውሸት መናገሩ ማመንዘሩ ሁሉም ችግሮች አሉ ግን አብርሃም አመነ ጽድቅ ሆኖ ተቆጠረለት እና በእውነት ከዚህ የተሻለ ሌላ ምርጫም የለም ከዚህ የተሻለ ትልቅ ስጦታም የለም እና ችኩልነታችን ግዴለሽነታችን ሌላዎቹም ችግሮች ሌላ አንዳንድ ጊዜ ራሳችንም እናታልላለን ደና ሰው ነኝ ብለን ራሳችንም እናታልላለን እና እኛ ብቁ አይደለንም እኛ ልብስ ልንለብስ አንችልም ግን ጌታ ፈቃዱ ሆኗል ያን ፈቃዱን ተቀብለን ያለንን ግንኙነት ለማሳደግ አዲስ ልብስ እንዲሰጠን ለመቀበል እንድንዘጋጅ የእግዚአብሔር መንፈስ ይርዳን እና በጸሎት እንዝጋ እግዚአብሔር አባት አዲስ ቀን አዲስ ህይወት ሰጠን ስለዋልክ ተመስገን በዚህ ምሽት እግዚአብሔር አባት ሆይ ቃልህን እንድናጠና ቃልህን እንድንማማር እግዚአብሔር አባት ሆይ እድሉን ስለሰጠህን ይህንን ለማድረግ እንድንችል ለማንበብ እንድንችል ማየቱን ለማስተዋል እንድንችል አእምሮውን አንተ ሁሉን ስለሰጠህን ተመስገን ጌታ ሆይ እግዚአብሔር አባት ሆይ ከምስጋናችን ጨምረን የታመሙትን እንድትፈውስልን በጦርነት ላሉት እግዚአብሔር ሆይ ሰላም እንድታወርድልን እንለምናለን። እግዚአብሔር አባት ሆይ ይሄ ከበድ ያለ ዘመን ነውና በእምነታቸው የሚቸገሩ ብዙ ሰዎች እኔ እንኳን በዚህ በደካማ አእምሮ ያውቃለሁ። እግዚአብሔር ሆይ እምነት ለጎደላቸው አህያና ግረፍ ሰውን መርዳት የምትፈልግ አምላክ ነህና የሚረዳቸው ሰው አንተ ወክልላቸው አንተ እርዳቸው እምነት ወጣቱ ትውልድ በተለይ በጥርጥር ዓለም እንዳይኖር እርዳቸው ልጆቻችን እርዳልን እንለምናለን። እግዚአብሔር አባት ሆይ የቀረውን ምሽት አንተ ባርክ የሚቀጥለውን አገልግሎት አንተ ባርክ የሚዘምሩትን የሚመሩትን ልጆችህን ሐሳብ የሚሰጡትን ልጆችህን አንተ ባርካቸው ያልነው የተናገርነው እኛ በጎልዳፋ አንደበታችን እንዳልነው ሳይሆን በአንተ መንፈስ ለልጆች ተጠቃሚ እንዲሆን ፈቃድ ይሁን ስለ ክርስቶስ ስም አሜን።
ለእግዚአብሔር ይባርክልን ስለ መልካሙ የሰንበት ትምህርት ውይይት እግዚአብሔር ይባርክ ሁላችሁም የተሳተፋችሁትንም እግዚአብሔር ይባርካችሁ ላለው ሰሚ ብቻ ሳይሆን አድራጊዎቹን እንድንገኝ እግዚአብሔር በመንፈስ ይርዳን። አሁን እህታችን ኢየሩሴ በመዝሙር ታገለግልናለች። ጊዜውን ለኢየሩስ ሰጣለሁ።
እሺ ሰማለሁ?
አዎ ሰማለሁ።
እሺ እግዚአብሔር ይባርካችሁ። ፍቃድህን አድርግ ምለውን ለጌታ ክብር እዘምራለሁ። መዝሙር 64 ፍቃድህን አድርግ ኦ ጌታ ሆይ አንተ ሰሪ ነህ እኔ ሸክላ አብጀኝ ስራኝ እንደምትወድ ስጠብቅ ሳል በፍቃዴ ፍቃድህን አድርግ ጌታ ሆይ መርምረኝ የኝ ጌታ ዛሬ እንደ በረዶ አንጻኛሁ በፊት ስቀርብ ትሁት ልሁን ፈቃድህን አድርግ ኦ ጌታ ሆይ መርምረኝና እርዳኝ ጌታ ኃይልና ችሎት ያንተ ናቸው ዳሰኝ ፈውሰኝ መድኃኒቴ ፈቃድህን አድርግ ኦ ጌታ ሆይ መርምረኝ ገዛ ሰውነቴ በመንፈስ ሙላኝ ሁሉ አንተ መኖርህን በሕይወቴ። አሜን።
እግዚአብሔር ይባርክሽ ስለመልካሙ መዝሙር። አሁን እንግዲህ ወደ ቃል እንገባለን። ቃሉን የሚያቀርብልን ወንድማችን ወንድወሰን ነው። ጊዜውን ለእሱና ለመንፈስ ቅዱስ አሳልፌ እሰጣለሁ። ወንድማችን አቶ ወንድወሰን፣
እሺ። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እየተወደዳችሁ ወንድሞቼና እህቶቼ እንደምን አላችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዚህ ሰዓትም ከቃሉ እንድንማር ይህንን ሰዓት ስላዘጋጀልን በሰንበት ትምህርት ለነበረው ሰዓት እግዚአብሔር ይመስገን። በዝማሬም ሀሳብ በመስጠትም በሁሉም ነገር የተሳተፋችሁትን ሁሉ እግዚአብሔር ይባርካችሁ ልል ወዳለሁ። እንግዲህ ከዘካርያስ መጽሐፍ ላይ ጥናታችንን እንቀጥላለን የጀመርነው። እንግዲህ ከታላቁ ተጋድሎ አንጻር ከጽድቅ በእምነት አንጻር ይህንን ክፍል እያጠና ነው ነበረ። ስናጠና ደረጃ በደረጃ የተለያዩ ነገሮችን እያየን ቀጥለናል። ዛሬም ደግሞ በተለይ ዘካርያስ ምዕራፍ 3 ቁጥር 8 እና ቁጥር 9ን በተለይ ቁጥር 9 ላይ የመጀመሪያውን ክፍል አካባቢ ብቻ ያለውን የተወሰነውን ክፍል ብቻ እናያለን። ርዕሳችን ቅርንጫፉና ድንጋዩ የሚል ነው። ማዕከል የሆነው ክርስቶስ። ትንቢተ ዘካርያስ ምዕራፍ 3 ቁጥር 8 እና ቁጥር 9 እንድናነበው ፈልጋለሁ። እንዲህ ይላል፣ ታላቁ ካህን ኢያሱ ሆይ ስማ፣ በፊትህም የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸው እና ይስሙ። እኔ ባሪያዬ ቁጥቋጥን አወጣለሁ፣ በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ ሰባት ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሠራዊት ጌታ እግዚአብሔር፣ የዚያችንም ምድር በደል በአንድ ቀን አስወግዳለሁ። እንጸልይ። አባታችን እናመሰግናለን፣ በዚህ ሰዓት አብረን ስላለን ከቃል ልታስተምረን ያለውን ነገር እንድናስተውል አንተ ለእያንዳንዳችን ለልባችን እንድትናገርን አእምሯችንን እንድትከፍትልን ከአንተ ጋር የተጣበቅን ሆነን መገኘት እንድንችል እንድትረዳን ለምንሃለው። እንደ ፈቃድህ ይህንን ጉባኤ አንተ ተረከብ። የምናደርገው ነገር ሁሉ ለአንተ ክብር ይሁን። አትለኝ በኢየሱስ ስም አሜን። እንግዲህ በዚህ ክፍል እየተመለከትነው ያለ ነው ምንድን ነው ካልን፣ ለኢያሱ እየተነገረ ያለውን ክፍል ነው። በአጠቃላይ ክርስቶስን መሲሁን ካህናችንና ንጉሳችን ሁሉን የሚመለከትና የሚያይ ጠበቃችን መሆኑን የሚያስቀምጥ ሆኖ አይዋለው። እዚህ ክፍል ላይ እንግዲህ ታሪኩ ከመጀመሪያ ጀምሮ ስናይ ስለ ኢያሱ ነበር እያየን የመጣ ነው። አሁን ግን ታሪኩ ስለ ኢያሱ መሆኑን ያቆምና ወደ መሲሁ የሚመልሰን የሚወስደን ይሆናል። እንግዲህ ይህንን ጥናታችንን ስንጀምር የጀመርንበትን ልብ ብለን እንይ። እንግዲህ በዘካርያስ ውስጥ ምዕራፍ 3 ላይ ፍርድ ቤት ውስጥ ነው ነገሩን የምናየው። ዘካርያስ ምዕራፍ 3 ላይ ሄደን እንደምናየው ሰይጣን ሊከሰው በቀኙ ቆሞ ነበረ፣ በኢያሱ በካህኑ። ኢያሱ ምንም መልስ መስጠት የሚችልበት ሁኔታ አልነበረውም። ነገር ግን ቁጥር 2 ላይ ሄደን ስናይ ከሳሹን እግዚአብሔር ሲገስጸው እናያለን። ከዛ ቁጥር 4 ላይ ኢያሱ ለብሶት የነበረው ቆሻሻ ልብስ ሲወገድ፣ ቆሻሻ ልብሱ መወገዱ ብቻ ሳይሆን ያ ቆሻሻ ልብስ በንጹህ ልብስ ሲተካ፣ ቁጥር 4 ያንን ያሳየናል። ንጹህ ልብስ ለብሶ ተክቶ ብቻም ደግሞ አልተውም፣ ንጹህ ጥምጥም ይደረግለታል። ይሄም ደግሞ ባለፈው ስናጠና እንደተመለከትነው እንዳየነው እንደገና እንደታደሰ እንደገና ለአገልግሎት እንደተሾመ የሚናገር መሆኑን ጭምር አይተናል። ከዛ በኋላ እንደገና የተሾመው በራሱ መንገድ እንዲሄድ ሲጠራው እናገኘዋለን። በመንገድ ይሄድ አለው። ተግባራዊ ክርስትናን እንዲለማመድ ሲጠራው እናገኛለን። እንግዲህ ቁጥር 6 እና 7 ስናይ ያየናቸው እነዚህ ነው። እነዚህን ነገሮች ደረጃ በደረጃ እየተመለከትን ነበር የመጣ ነው። ዛሬ ወደ ሌላኛው እናመራለን። እንግዲህ ይሄ ፍርድ ወይም ይሄ ፍርድ ቤት በአጠቃላይ ከታላቁ ተጋድሎ ጋራ የተሳሰረ እና የተገናኘ እንደሆነ ልናውቅ
ይደባናል ስለዚህ ጉዳዩ ያለው የዓለማችን ሁሉ ውዝግብ የሚፈታበት ስፍራ ስለሆነ ከኢያሱ እጅግ በጣም የሸፋ ወይም የገዘፈ ተልእኮ ያለው እንደሆነ ልንመለከት እንችላለን ስለዚህ እሱን ነው ዛሬ በደንብ አድርገን እንድናጠና የምፈልገው ሁለት ነገሮችን እናያለን ዘካርያስ ምዕራፍ 3 ላይ ሄደን ቁጥር 8 እና 9ን ስናነብ እነዚህ ሁለት ነገሮች ለጌታችን ለኢየሱስ ክርስቶስ ሲሰጡ ሁለት ተላላክ ማዕረጎች ወይም ሲያሜዎች ናቸው አንደኛው ቅርንጫፍ ተብሏል ሁለተኛው ድንጋይ ወይም አለት ብለን ነው የምንችል አለ ስለዚህ እነዚህ ሁለት ነገሮች ነው በዚህ ሰዓት የምንመለከተው በጥልቀት እያንዳንዱ ነገር እየተመለከተን እንምጣ መጀመሪያ ዘካርያስ ምዕራፍ 3 ቁጥር 8 እናንብበው ታላቁ ካህን ሆይ ስማ በፊትህም የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ ይላል አንደኛ ኢያሱን ስማ አለው ሁለተኛ በፊትህም የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ የመጀመሪያው በዚህ ጋር እንድንመለከት የምፈልገው ነጥብ የምልክት ሰዎች የሚለው ነው የሚያመለክቱ ሰዎች አሉ እዚህ ጋር ልብ ብለን እንመልከት መልእክት ብለን የምንጠራው የእግዚአብሔር ህዝቦች መልእክት አይደሉም የእግዚአብሔር መልእክት የእግዚአብሔር ህዝቦች አይደሉም እዚህ ጋር የሚለን ነገር ምንድነው የእግዚአብሔር ህዝቦች ምልክቶች ናቸው እያለ ነው የሚያስቀምጠን ሕያው የሆኑ ምልክቶች ናቸው ምልክት ምንድነው ምልክት በራሱ መዳረሻ ወይም ግብ አይደለም ነገር ግን አንድ ነገር አጣጫው ወዴት ነው መዳረሻው የት ነው የሚለው ነገር የሚያሳይ ሆኖ እናገኛለን በተለይ እዚህ ለአገር ላለን ሰዎች ይሄ በጣም የሚከብደን አይመስልኝም መኪናችንን ይዘን ሃይዌይ ላይ ሆነን እየነዳን ስንሄድ ከመንገዱ ጥግ በኩል የተለያዩ ምልክቶች ተቀምጠውልን እናያለን ጋዝ ስቴሽን አለ የሚል ምልክት እናያለን ወይም ሆስፒታል አለ የሚል ምልክት እናያለን ወይም ምግብ መመገቢያ ቦታ አለ የማረፊያ ስፍራ አለ ያንን የተለያዩ ምልክቶች አሉ እዛ ምልክት ጋር ደርሰን ለምሳሌ ሆስፒታል መሄድ የሚፈልግ ሰው ምልክቱ ጋር ደርሶ አይቆምም በቃ ተልኮዬን አጠናቅቄያለሁ መድረስ የፈለኩበት ደርሻለሁ ብሎ ምልክቱ ጋር አይቆምም ምልክቱ የሚያሳየውን አቅጣጫ ተከትሎ ያንን ምልክት አልፎ ወደሚፈለግበት ወደ ግቡ ይደርሳል ጋዝ መቅዳት የፈለገም እንደዛው ምግብ መመገብ የሚፈልገ እንደዛው ምልክቱ ጋር ቆሞ አበቃው ተልኮዬን ጨረስኩ የሚል ማንም የለም እዚህ ጋር የእግዚአብሔር ህዝቦችን እንደ ምልክት አድርጎ ነው የሚጠቀማቸው በሌላ ማርኛ ምን ይያለን ነው ካልን ቤተክርስቲያን አዳኝ አይደለችም ቤተክርስቲያን ውስጥ ያሉት ምዕመናን አዳኞች አይደሉም ፓስተሩ አዳኝ አይደለም የተለያዩ ነገሮችን ልናመጣ እንችላለን ሴንተሮቹ እኛ አይደለንም ማዕከሎቹ እኛ አይደለንም ነገር ግን አሻግረን ወደ ጌታችን ወደ ኢየሱስ እንድንጠቁም ወደ ጌታችን ወደ ኢየሱስ ክርስቶስ እንድናሳይ ሰዎችን ወደ ጌታችን ወደ ኢየሱስ ክርስቶስ እንድናደርስ የተቀመጠን ምልክቶች ነን። ኢያሱ እዚህ ላይ ምልክት ነው። ኢያሱ ብቻ አይደለም ህዝቡም ምልክት ነው። ወደ መሲሁ የሚያሳይ ምልክት። ይሄ የመጀመሪያው ነጥብ ነው። ተልኳችንን በሚገባ ልንረዳ ይገባናል። ሰዎች መጥተው እኛ ጋር እንዲቆሙ የምንፈልግ ሰዎች ከሆንን ነገሮችን በሙሉ አበላሽተናቸዋል። ሰዎች ከኛ ባሻገር ጌታችን ኢየሱስ ክርስቶስን እንዲያዩ ከጌታችን ከኢየሱስ ክርስቶስ ጋር እንዲገናኙ የምናደርግ ሰዎች ነው ልንሆን የሚገባን። ይሄ የመጀመሪያው በዚህ ክፍል ውስጥ የምናየው ነው። ዘካርያስ ምዕራፍ 3 ቁጥር 8 ምልክት መሆንን በተመለከተ ወይም ስለ ምልክት ብቻ አይደለም የሚናገረው። ሲቀጥል ምን ይላል? እነሆ እኔ ባሪያዬን ቁጥቋጦን አወጣለሁ ይለናል። ባሪያዬ ቁጥቋጦ። ይሄ ባሪያ ቁጥቋጦ የሚለው ንግግር መጽሐፍ ቅዱሳችንን በደንብ አድርገን እናጥና ካልን ለመሲህ የተሰጠ ስያሜ ሆኖ እናገኘዋለን። አሁን ቀጥሎ የምጠቅሳቸውን ጥቅሶች ብትይዟቸው ቀስ ብላችሁ ጊዜ ወስዳችሁ ብታጠኗቸው መልካም ይመስለኛል። በጣም ሰፊ የሚባል ጊዜ ስለሌለን እያንዳንዱን ለመተንተን የሚያስችል ጊዜ የለኝም። ስለዚህ ጥቅሶቹን እያነበብኳቸው ብቻ አልፋለሁ። ኢሳይያስ 42 ቁጥር 1 ላይ እንዲህ ይላል፣ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአህዛብ ፍርድን ያወጣል ይላል። እንደገና ኢሳይያስ ምዕራፍ 53 ላይ ሄደን ደግሞ ቁጥር 11ን ስናነብ ከነፍሱ ድካም ብርሃንን ያያል ደስም ይለዋል፣ ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውንም ይሸከማል ይላል። እንግዲህ ይሄ ስለ መሲሁ እየተናገረ ያለ እንደሆነ ማናችንም አእምሮ ውስጥ ግልጽ እንደሚሆን አምናለሁ። ምንም የሚያከራክር ነገር የለውም። በተለይ ኢሳይያስ ምዕራፍ 53 የታወቀ ነው ስለ መሲሁ አስቀድሞ የተነገረ እንደሆነ። እግዚአብሔር እዚህ ላይ የሚያስቀምጥልን አዳኝ፣ የኃጢአትን ሸክም የህዝቡን የኃጢአትን ሸክም የሚሸከም አዳኝ መሆኑን ጭምር ያስቀምጠዋል። እዚህ ላይ ሲጠራው ባሪያዬ ብሎ ብቻ አይደለም የጠራው፣ ቅርንጫፍም ብቻ ሳይሆን እንዲያውም ቁጥቋጥ የሚለውን ቃል ይጠቀማል። ቁጥቋጥ፣ ይሄ ቁጥቋጥ የሚለው ቃል ብዙ ጊዜ ለምሳሌ ባህር ዛፍ ተቆርጦ ከነበረ ግንዱ ብቻ ቀርቶ ስናይ ከዛ ከግንዱ ከግራና ከቀኝ እነዚህ ቁጥቋጥ የሚሆኑት ነገሮች ይወጣሉ። ይሄ ቁጥቋጥ ያለው ያቆጠቆጠው ነገር ይሄድና እንደገና እንደ ዛፍ አድጎ ዛፍ የመሆን ችሎታ ያለው እንደሆነ ማየት እንችላለን። ሕያውነትን፣ እድገትን፣ ትኩስ መሆንን፣ አዲስ መሆንን ጭምር የሚያሳይ ነው። ከሞት ወደ ሕይወት ማምለጥን፣ መውጣትን ጭምር የሚያሳይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር በኢሳይያስ ምዕራፍ 11 ቁጥር 1 ላይ እንዲህ ይላል፣ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ይላል። ይሄ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ነው። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ
ያፈራል።
ኤርሚያስ ደግሞ በበኩሉ በኤርሚያስ ምዕራፍ 23 ላይ ሄደን ቁጥር 5 እና 6 በምናነብበት ጊዜ እንዲህ ይለናል፣ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉስ ይነግሳል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል፣ የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ እንደሆነ የትኛውንም የመጽሐፍ ቅዱስ ተማሪ ብትጠይቁት ይነግራችኋል። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል። ይሄም በጌታችን በኢየሱስ ክርስቶስ የተፈጸመ ትንቢት ነው። ስለዚህ እዚህ ውስጥ ከምንመለከተው ነገር መካከል አንዱ ምንድን ነው ካልን፣ አዲስ ህይወትን የሚሰጥ ከሞተ ነገር አበቃለት አከተመለት ከተባለ ነገር ውስጥ ህይወትን ተስፋን የሚያሳይ ነገር ሆኖ እናገኘዋለን። ስለዚህ ቁጥቋጡ ጌታችን ኢየሱስ ክርስቶስን የሚወክል አገላለጥ ሆኖ ነው የምናገኘው። ዘካርያስ በዚህ ጉዳይ ላይ የሚናገረው ነገር አለው። ዘካርያስ ምዕራፍ 6 ላይ ሄደን ከቁጥር 12 እስከ 13 ያለውን ስናነብ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርንም መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል፣ ክብርንም ይሸከማል፣ በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ካህን ይሆናል፣ የሰላምም ምክር በሁለቱ መካከል ይሆናል። ወገኖቼ ይሄ ጌታችን ኢየሱስ ክርስቶስን በሙላት የሚገልጽ መግለጫ ነው። አንደኛ ካህን ይሆናል ብሎ ይነግረናል። የክህነት ስራን ይሰራል። ካህን ብቻ ግን አይደለም፣ ንጉስም በዙፋኑ ላይ ተቀምጦ ይነግሳል ይላል። ሁለቱንም ነገሮች የሚሰራ ሆኖ ነው የምናገኘው። ንግስናም አለው፣ ክህነትም አለው። እንደ ንጉስ መፍረድ ይችላል፣ እንደ ካህን ይማልዳል። ሁለቱንም ጎን ለጎን አድርጎ የሚሰራ ሆኖ ነው የምናገኘው። ወገኖቼ አሁን በዚህ በዘካርያስ ምዕራፍ 3 ላይ ስናጠና ልብ ብለን ካየን የእግዚአብሔር መልአክ ተብሎ ተጠርቶ የምናገኘው እነዚህ ሁለት ነገሮች ሲሰራ አይተነዋል። እድፋሙን ልብስ አስወግዱ፣ ንጹህ ልብስ አልብሱት ሲል ውሳኔ ነው እየሰጠ ያለው፣ ፍርድ ነው እየፈረደ ያለው፣ ንጉስነቱን ነው እያሳየ ያለው። ከዛ በፊት ባለው ጊዜ ውስጥ ደግሞ ስናይ ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ከእሳት የተነጠቀ ትንታግ አይደለምን ብሎ ሲማልድለት ሲከራከርለት እናገኛለን። ዘካርያስ ምዕራፍ 6 ላይ የተገለጸው መግለጫ ሙሉ ለሙሉ የሚያሟላ አሁንም ጌታችን ኢየሱስ ክርስቶስ ሆኖ እንመለከተዋለን፣ እናገኘዋለን። ወደ ዕብራውያን ላይ እንሂድና ምዕራፍ 4 ቁጥር 14 ላይ በግልጽ ይነግረናል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅም። ሊቀ ካህን አለን፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ ሃይማኖታችንን እምነታችንን ጠንተን እንጠብቅ ያለ ነው እዚህ ጋር የነገረን ያለው። እንደገና ዕብራውያን ምዕራፍ 7 ቁጥር 25 ላይ ደግሞ ስለ እነርሱም ዘወትር ለማልድ ዘወትር በህይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸው ይችላል። ጠበቃነቱ አማላጅነቱን የማያሳፍር መሆኑን በተመለከተ ነው እዚህ ጋር በትክክል ተቀምጦልን እያየን ያለ ነው። አሁንም እዛው ዕብራውያን ላይ ይህንኑ ሲያጠናክርልን ከተናገርነው ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። በሰማይ መቅደስ ጌታችን ኢየሱስ ክርስቶስ መሰራት ያለበትን ስራ ለኔና ለእናንተ ሰርቶልናል። የነገሮች ሁሉ ማጠንጠኛና ማዕከል ጌታችን ኢየሱስ ክርስቶስ ነው። የእውነተኛይቱ ድንኳን አገልጋይ ነው። ሰይጣን ይከሳል። በጌታችን በኢየሱስ ክርስቶስ አማካኝነት ግን ለሰይጣን ክስ መልስ ጌታችን ኢየሱስ ክርስቶስ ይሰጣል። በዚህ ጊዜ ሰይጣን አፉን ነው የሚይዘው። ምንም ማለት የሚችልበት አይነት ሁኔታ አይኖረውም። ምክንያቱም በጌታ በኢየሱስ ክርስቶስ የተሰጠ መልስ ነው። እንግዲህ እስካሁን ባለው ውስጥ ቅርንጫፍ የሚለውን አየን። ሁለት ነጥቦችን አይተናል እስካሁን። አንደኛ የእግዚአብሔር ሰዎች ኢያሱም ሕዝቡም ምልክት ናቸው ተብሏል። ምልክት ግብ አይደለም፣ ወደ ግብ ግን የሚያመለክት የሚያሳይ ነው። ክርስቲያኖችም አማኞችም ሌሎች ሰዎች ወደ እነሱ ወደ ራሳቸው እንዲመጡና እንዲጠጉ የሚያደርጉ ሳይሆኑ ወደ ጌታችን ወደ ኢየሱስ ክርስቶስ የሚጠቁሙና የሚያደርሱ ምልክቶች መሆናቸውን አይተናል። ይቀጥልና ቁጥቋጥ ይለዋል፣ ከሞት ሕይወትን የሚያወጣ ለጌታችን ለኢየሱስ ክርስቶስ ከተሰጡ ስያሜዎች መካከል አንዱ መሆኑን አየን። በማማለድ ስራው ቤተ መቅደሶች በሚያከናውናቸው ተግባሮች ምክንያት ለአማኞች ይህንን መስጠት የሚችል መሆኑን እናያለን። ወደ ሶስተኛው ግን እንምጣ። ሌላም መግለጫ በዚህ ውስጥ ተሰጥቶታል። ቁጥቋጥ ተብሎ ብቻ አይደለም የተጠራው፣ ወይም እንደ ቅርንጫፍ እንደወጣ ነገር ተደርጎ ብቻ አይደለም የተወርቱ የምናየው። እንደገና እዚህ ጋር ሲነገርለት የምናየው ደግሞ ሌላኛው ነገር አለ። ዘካርያስ ምዕራፍ 3 ቁጥር 9 በኢያሱ ፊት ያኖርኩት ድንጋይ እነሆ አለ፣ በአንዱ ድንጋይ ላይ ሰባት አይኖች አሉ። በተለይ ምፈልገው እዚህ ድረስ ያለውን ነው። ሌላኛውን ሌላ ጊዜ እንመለስበታለን። ከቁጥር 9 ውስጥ ካሉት መካከል በዚህኛው ሐሳብ ላይ ብቻ አተኩራለሁ። ይሄ ወደ ሁለተኛው ምስል ያመጣናል። የመጀመሪያው ቁጥቋጥ ወይም ደግሞ ቅርንጫፍ የሚለውን አይተናል። አሁን ሁለተኛው እንግዲህ በኢያሱ ፊት ያኖርኩት ድንጋይ እነሆ አለ፣ በአንዱ ድንጋይ ላይ ሰባት አይኖች አሉ ይለናል። ድንጋዩ እግዚአብሔር የመሰረተው እንጂ ሰዎች ያመጡት ወይም ያስቀመጡት አይደለም። በሰዎች ሐሳብ የተገነባ ወይም በሰዎች ሐሳብ የተቀመጠ ነገር አይደለም። ምንድነው ካልን መዝሙር 118 ቁጥር 22 ላይ ሄደን ስናነብ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይለናል። በሰዎች አይን ሲታይ የሚያምር ነገር አልነበረውም። ስራ ቦታ ይኖረዋል ተብሎ የታሰበ አልነበረም። ግንበኞች ንቀውታል። ግን ግንበኞች የናቁት እርሱ የማዕዘን ራስ ሆነ። ኢሳያስ 18:16 ላይ ሄደን ስናነብ እንደገና አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ላይ ሄደን ስናነብ እንዲህ የሚል ሐሳብ ያለውና እነሆ በጽዮን የማዕዘን ራስ አኖራለሁ በእርሱ የሚያምን አያፍርም የሚል አይነት ሐሳብ ያለው ቃል እናገኛለን። የማዕዘን ራስ የሆነው ጌታችን ኢየሱስ ክርስቶስ ነው። እሱን አስቀምጣለሁ ነው። ሐዋርያ ጳውሎስም ሲነግረን የሚለ ነገር አለ በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ተገንብታችኋል። የማዕዘኑም ራስ ክርስቶስ ነው። ስለዚህ እስካሁን በተመለከትነውና ባየነው እዚህ ጋር ድንጋይ ተብሎ ተቀምጦ የምንመለከተው ጌታችን ኢየሱስ ክርስቶስን የሚወክል ወይም የሚያሳይ ሌላኛው ተምሳሌታዊ ንግግር እንደሆነ እናያለን። ይህም አለት የሆነውን መሰረት የሆነውን ጌታችን ኢየሱስ ክርስቶስን ይናገራል። ቤተ ክርስቲያን የተገነባችው ቤተ ክርስቲያን የተመሰረተችው በጌታችን በኢየሱስ ክርስቶስ መሰረት ላይ ብቻ ነው። ከጌታችን ከኢየሱስ ክርስቶስ ውጪ ቤተ ክርስቲያን ሌላ መሰረት የላትም። ሰዎች በተለያየ አይነት ሁኔታ ሌሎች መሰረቶችን ሊያስቀምጡ ይሞክሩ ይሆናል። እውነተኛው መሰረት ግን ጌታችን ኢየሱስ ክርስቶስ ነው። በጸና አለት ላይ ቤተክርስቲያን እንድትቆም የሚረዳት ኢየሱስ ነው። ግን በዚህ መልኩ ብቻ አይደለም ይሄን ድንጋይ የምናየው። ዳንኤል ምዕራፍ 2 ላይ ሄደን ስናይ ናቡከደነጾር ያየውን ትልቁን ምስል እናያለን። ከዛ ምስል ከተራራ ጫፍ ላይ አንድ ድንጋይ ትወርድና ምስሉን ከስር ትመታዋለች። ያ ምስሉ እንዳለ ተፈልቶ አመድ ይሆናል። መጽሐፍ ቅዱሳችን ሲነግረን ዳንኤል ምዕራፍ 2 ቁጥር 24 ጀምሮ እስከ ከቁጥር 34 ጀምሮ 35ንም ጨምረን ስናነብ ይሄ ድንጋይ በክርስቶስ የሚቋቋመውን የእግዚአብሔርን ዘላለማዊ መንግስት የሚወክል መሆኑን እዛው ላይ ሲነገር እናያለን። ስለዚህ የእግዚአብሔርን መንግስት የሚወክል ሆኖ እናገኘዋለን። እውነተኛውን የእግዚአብሔርን መንግስት የሚወክል ጌታችን ኢየሱስ ክርስቶስም ምሳሌ በምድር ላይ የተናገረበት ጊዜ ነበር። ማቴዎስ ወንጌል ምዕራፍ 7 ላይ ሄደን ቁጥር 24ን ስናነብ የምንመለከተው ጠቢቡ ሰውና ሰነፉ ሰው ቃሎቼን ሰምቶ የሚያደርገው ሁሉ አለቱ ቤቱ በአለት ላይ የሰራ ይሆናል፣ የማያደርገው ሰው ቃሉን ሰምቶ የማያደርግ በአሸዋ ላይ የሰራ ይሆናል ብሎ እንደሚናገሩ ነው። በድንጋይ ላይ መገንባት ማለት በመሰረቱ በኢየሱስ ላይ ማስቀመጥና ማሳረፍ ማለት ነው። የማይናወጡ የእግዚአብሔርን ቃል የሚሰሙና የሚከተሉ ሰዎች ከኢየሱስ ጋር ያላቸውን ግንኙነትና ቁርኝነትም የሚያሳይ ነው። ግን ይሄ ድንጋይ ዝም ብሎ ተራ ድንጋይ አይደለም። እዚህ ላይ ስናነብ በአንድ ድንጋይ ላይ ሰባት አይኖች አሉ ይለናል። መጽሐፍ ቅዱስን ስናነብ ደግሞ ሰባት የፍጽምና ምልክት መሆኑን እናውቃለን። ፍጹም፣ ሙሉ፣ ምንም ጉለት የሌለበት ማለት መሆኑን እናያለን። ይሄ ሰባት አይን የሚለው ፍጹም በሆነ ሁኔታ ሁሉን የሚያይ አይን መሆኑን ያለ ምንም ማንገራገር ልንረዳ እንችላለን። ሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ ሄደን ስናነብ እንዲህ ይላል፣ እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉና። ይሄ ሰባቱ አይን የሚያሳየው ምንድነው? የእግዚአብሔር አይኖች የጌታችን ኢየሱስ ክርስቶስ አይኖች የማያዩበት ቦታ የለም። ጨለማ ብለን የጠራነው ቦታ በእግዚአብሔር ፊት ብርሃን ነው። ተደብቀን የምናደርገው ነገር ቢሆን በእግዚአብሔር ፊት መደበቅ የሚባል ነገር የለም። ሁሉ ነገር በፊት ለፊቱ ፍንትው ብሎ ገልጦ ይታያል። ምሳሌ 15 ቁጥር 3ም እንዲህ ይላል፣ የእግዚአብሔር አይኖች በሁሉም ስፍራ ናቸው ይለናል። ከእግዚአብሔር መደበቅ የሚቻል የለም። ዘካርያስ ምዕራፍ 4 ላይ ሄደን ቁጥር 10ን ስናነብ በጣም ግልጽ በሆነ ሁኔታ ይሄንን ያስቀምጥልናል። ምን ማለት ነው ለሚለው ነገር ያለ ምንም ማሻማት ምንም ሳንጨናነቅ መልስ ልንሰጥ የምንችልበትን ሁኔታ በደንብ አድርጎ ነው የሚያስቀምጥልን። ዘካርያስ ምዕራፍ 4 ቁጥር 10 አብረን እንድናነበው እፈልጋለሁ። የጥቂቱን ነገር የናቀ የጥቂቱን ነገር ቀን የናቀ ማን ነው? ሰዎች በዘሩባቤል ፊት በዘሩባቤል እጅ ትንቢውን ሲያዩ ይደሰታሉ። በተለይ ማተኮር የሚፈልገው የሚቀጥለው ላይ ነው። እነዚህ ሰባቱ በምድር ሁሉ የሚዘዋወሩ የእግዚአብሔር አይኖች ናቸው። አሁን እዚህ ላይ የሚነግረን እነዚህ ሰባቱ በምድር ሁሉ የሚዘዋወሩ የእግዚአብሔር አይኖች ናቸው ይላል። ስለዚህ በዚህ በድንጋዩ ላይ የምንመለከተው ሰባት አይን ያንን የእግዚአብሔርን አይን ያንን የጌታችን የኢየሱስ ክርስቶስን ሁሉን ማየት የሚችል አይን የሚገልጹ ናቸው። ራእይም እንደዛ ይነግረናል። ራእይ ምዕራፍ 5 ቁጥር 6 ላይ ስንሄድ በጉ ሰባት ቀንዶችና ሰባት አይኖች እንዳሉት ይናገራል። ይሄ ሁሉን ማየት የሚችል መሆኑን የሚገልጽና የሚያሳይ ነገር ነው። ክርስቶስ ሙሉ እውነት ያያል። ለመፍረድ ሙሉ ብቃት ያለው ነው። ሰይጣን ማንኛውንም አይነት ክስ ይዞ ሊመጣ ይችላል። ግን ከጌታችን ከኢየሱስ ክርስቶስ መደበቅ የሚችል ነገር የለም። የሐሰት ክስ ይዞ ይምጣ፣ ሐሰት መሆኑን ያውቃል። እውነተኛ ክስም ሲመጣ የኛን የልብ ሁኔታ ያውቃል። ድካማችንን ያውቃል። ችግራችንን ያውቃል። ያለንበትን ሁኔታ ያውቃል። ለኛ የሚያስፈልገውን ነገር ለማድረግ የሚያስችል በቂ መልስ መስጠት የሚያስችል እውቀት አለው። ለዚህ ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ወንድሞቼ ሆይ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ። ከእናንተ ግን ማንም ኃጢአት ቢሰራ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ብሎ ይነግራል። ወገኖቼ ለመዳናችን በራሳችን ላይ ማተኮር አያስፈልገንም። ከኛ መልካም የሚባል ምንም ነገር የለም። በራሳችን መዳን የምንችልበት አንዳችም ነገር የለም። ነገር ግን በጌታችን በኢየሱስ ክርስቶስ ሁሉ ነገር አለ። ሁሉ ነገር አለ። አንደኛ አበቃልን አከተበልን ብለን ተስፋ በቆረጥንበት ጊዜ እንደ ቁጥቋጥ ብቅ የሚል ተስፋ ይሰጠናል። ሞተ ከተባለው ነገር ውስጥ ሕይወትን መዝራት የሚችል መሆኑን የነገረንና ያሳየን ነው። እንደ አሸዋ አይሸሽም፣ እንደ ድንጋይ አለት የጠነከረ ነው። ሁሉን ያያል፣ ሁሉን ያውቃል። ስለዚህ እኛ ጥያቄ ኖሮን ለምንጠይቀውም ጥያቄ መልስ ለመስጠት ይሁን ጠላታችን ክስ ሲያሰማ ለክሱ መልስ ለመስጠት ሲሆን በቂ ሆነ ምላሽ አለው። ጌታችን ኢየሱስ ክርስቶስ ሁልጊዜ የሚነግረን አንድ ነገር አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 እና 5 ላይ ሄደን ስናነብ በእኔ ኑሩ በእኔ የሚኖር ብዙ ፍሬ ያፈራል ነው የሚለው። እንዲያውም እዛ ላይ ሲነግረን ያለ እኔ ምንም ልታደርጉ አትችሉምና ይለናል። ስለዚህ ወገኖቼ ዛሬ እኔና እናንተ ወደ ጌታችን ወደ ኢየሱስ ክርስቶስ እንምጣ፣ ጌታችንን ኢየሱስን እንገናኘው። እስከ ዛሬ ድረስ ቤተ ክርስቲያኑ ስንኖር በቤተ ክርስቲያኑ ስንመላለስ እንዴት ነበር ኑሯችን? ራሳችንን እንፈትሸው። ምልክት ወደ ሆኑት ሰዎች ብቻ ነበር ወይ የምንሄደው? ወደ ፓስተራችን፣ ወደ ወንጌላውያኖቻችን፣ ወደ ሰባኪዎቻችን? ሰባኪዎቻችን ጋር ከደረስን በኋላ እናቆማለን ወይ? ወንጌላውያኖቻችን ጋር ከደረስን በኋላ እናቆማለን ወይ? ክርስትና የተያዘው ከነዚህ የእግዚአብሔር አገልጋዮች ጋር ነው ወይ? ወይንስ እነሱን አልፈን ከጠቆሙን ካመላከቱን ሊያሳዩን እጃቸውን ወደ ዘረጉት አቅጣጫ ሄደን ከጌታችን ከኢየሱስ ክርስቶስ ጋር እንገናኛለን? ወገኖቼ ይህንን አንዘንጋ፣ በምንም አይነት ሁኔታ አንዘንጋ። እኔና እናንተ በቀጥታ ከኢየሱስ ጋር ልንገናኝ ነው የሚገባን። ምልክቶች ናቸው ነው የተባለው። የሚያሳዩ ምልክቶች ኢየሱስ የቱ ጋር አለ፣ ከኢየሱስ ጋር እንዴት ባለ ሁኔታ መገናኘት አለብን፣ ያንን እንዲያሳዩ የተቀመጡ ምልክቶች ናቸው። ምልክቱን አልፈን ከኢየሱስ ጋር እንገናኝ። ከኢየሱስ ጋር ስንገናኝ እሱ ቁጥቋጦ ነው፣ ተስፋ በሌለው ህይወታችን ላይ ተስፋን ይዘራበታል። ጠንካራ በሆነ አለት ላይ ያኖረናል፣ ያስቀምጠናል። ጉዳያችንን ሁሉ ያውቀዋልና ትክክለኛውና ተገቢው ምላሽ ይሰጠናል። ይህንን አውቀን ከጌታችን ከኢየሱስ ክርስቶስ ጋር የተሳሰረ እሱን ያከበረ ከሱ በረከትን የተቀበለ ህይወት እንዲኖረን እግዚአብሔር አምላክ ለሁላችንም ጸጋውን ያብዛልን። ተባረኩ።
እግዚአብሔር ይባርክህ ወንድሜ አቶ ወንዶሰን፣ ስለ መልካሙ የእግዚአብሔር ቃል ስላካፈልከን እግዚአብሔር የተባረከ ይሁን። አንተንም ቤተሰቦችንም እግዚአብሔር ይባርክላለሁ። አሁን እንግዲህ መዝሙር እቴ ኢየሩስ በድጋሜ ትዘምርልናለች። ጊዜው ለእሷ ሰጣለሁ።
እሺ፣ እግዚአብሔር ባልክ ወንድም ወንድሰን። ታላቁ ሐኪም መጥተዋል የሚለውን 175 ከጌታ ክብር ዘምራለሁ። ታላቁ ሐኪም መጥቷል፣ አዛኝ የሆነው ኢየሱስ ያዘነን ልብ ያስደስታል። እንስማ የጌታን ቃል፣ ስሙ ይላቅ ለቅዱሳን፣ ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። ኃጢአትን ተሰረየልን የኢየሱስን ቃል ስማ፣ በሰላም ሂድ ወደ ሰማይ አክሊል እንድትቀበል። ስሙ ይላቅ ለቅዱሳን፣ ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። ክብር ይሁን ለሞተው በግ፣ አሁን አምንበታለን።
ክርስቶስን ስም ስሙ ይላክ ለቅዱሳን ይወደስን በሰው ልሳን ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ ስሙ ኃጢአቴን ያጠፋል ከኢየሱስ ሌላ የለም ነፍሴ ለመስማት ደስ አላት የኢየሱስ ክርስቶስን ስም ሲመለስ አክሊል ያመጣል የሕይወትና ክብር በመድን ፊት ተቀመጠ ይወራል ስለ መዳን ስሙ ይላክ ለቅዱሳን ይወደስን በሰው ልሳን ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ
አሜን
አሜን አሜን እግዚአብሔር ይስጥልኝ ስለ መልካሙ መዝሙር እንግዲህ ፕሮግራሙን ወደ ማጠቃለል እየተቃረብን ነው ፕሮግራሙን ከመዝጋታችን በፊት በጸሎት ታችን ወይዘሮ መቤት ጸልይናለች ከመጀመሪያ ይሄን ፕሮግራም ለመስማት ቁጥሩ 7300 ነው የተከዳው ቁጥር ለመስማት ተፈልጋችሁ 6054754586ን የመግቢያው ቁጥር ደግሞ 712861 ፓውንድን በመግባት መስማት ይችላል ወይም በሻሎም ዌብሳይት ገብታችሁ በቅርብ የተከዳው ይመጣል ከዚያ ሰምታችሁ ለእናንተና ለሰዎች ማካፈል ትችላላችሁ እንግዲህ ወደ ጸሎትን ቀርብ ደግሞ እህቴ ወይዘሮ እመቤት የተጠየቀልን ጸሎት የጸሎት ጥያቄዎች
ለምለም
አቤት
አቶ ምንተስኖት ናቸው
አቶ ምንተስ እሺ ይቅርታ እንግዲህ እሺ ይቅርታ እመቤት ስለተነገሩኝ ነው አቶ ምንተስኖት ናቸው በጸሎት የሚያገለግሉ እንግዲህ ለጸሎት ጉባኤው የተየቀብ ማለት
ምታርዩ
እሺ ላብቃ አሁን የጸሎት ጥያቄዎች ብዙዎች አሉ ስለ ታመሙ ቤተሰቦች ስለ ኢትዮጵያ አሁን ስለሚመረጠው ሁኔታ ለሀገሪቱ እንዲሁም ደግሞ ሐምሌ 1 እስከ 5 ስለሚሆነው ጉባኤ ለሻሎም የተለየ ጸሎት እንድናደርግ እንዲሁ ደግሞ ለፓስተሮቹ ገንዘብ እንድናዋጣ ተጠይቋል ለዛ ሁሉ እግዚአብሔር የሚሳነው ነገር የለም ሁሉን ነገር እንዲያስተካክልልን በቀና መንገድ እንድናገለግለው ብዙ ብዙ የጸሎት ጥያቄዎች እንዳሉ አቶ ምንተስኖት ያውቃሉ ያንን በጸሎት እንዲያቀርቡልን እንጠይቃለን አሁን ጊዜውን ለአቶ ምንተስኖት እሰጣለሁ እግዚአብሔርና በመንፈስ ቅዱስ ይምራውት አሁን ጊዜውን ለርሶና ለመንፈስ ቅዱስ አሳልፌ እሰጣለሁ
ግልጽ ይሰማል
አዎ
እግዚአብሔር ይስጥልኝ እንጸልይ ሁላችን በአንድነት ቅዱስ 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 ሆን ካምላክ ፈጣሪ ሆን ካምላክ አዳኝ ሆን ካምላክ ክብርና ምስጋና ላንተ ይሁን ሁላችንም እኛ ኃጢአተኞች ከፊት ተንበርክከን አምላካችን አምላካችን ስምህን ስንጠራህ አንተም ልጆቼ ኑ ብለህ የምትጠራን አምላክ ይህን እድል ስለሰጠህን አምላክ ከፍ ያለ ምስጋና ላንተ ይሁን። እንደ ኃጢአታችን እንደ በደላችን ሳይሆን እንደ ቸርነትህ ሩርነትህ ይዘህናል እናመሰግናለን። እናንተ ኃጢአተኞች ምንድነው የምትፈልጉ? ቀደም ወይ ቀደም ስል ጠይቃችሁኝ ይቅር ብያችኋለሁ። አሁንም ከዛ ከጥፋታችሁ አልተመለሳችሁም። ሁሌ ወደ እኔ ፊት ለምን ትቀርባላችሁ? ማትሌን አምላክ እናመሰግናለን። እኛ ልጆችህ አሁን ሁልጊዜ ኃጢአት ምንሰራ ደካሞች ነን። ሁልጊዜ ስናስቀይም ነው ያለ ነው። አንተ በትግስ በቸርነትህ ይዘህናል እናመሰግናለን። አሁንም እንዳትለየን እንለምናለን። እኛ ገና ለገና አባታችን ሩሩና ይቅርባይ ነውና ብለን ሳይሆን ደካሞች በመሆናችን አንተም ድክመታችን አውቀህ የምረት እጅህ ይበዛልን። ለዚህ ነው አንተ ብዙ ምክንያት አለህ ምረት ይበዛልን። ያልተቀየምከን ያልተውከን ሰው ብንሆን ስጋ ለባሾች ብንሆን እንዴ ስንቴ ነው ቅርታ የሚጠይቀኝ ስንቴ ነው የሚመላለስብን ብለንም ቢንላለን። አንተ ግን ሰው አይደለህም። አንተ ቸር አምላክ ሩሩ አምላክ ነህ። አንተ ደካምነታችን አይተህ በየጊዜው ይቅር ትለናለህ። አሁንም ይቅር በለን። እኛ ደካሞች ነን። እምነታችን አነስተኛ ነች፣ ደካማ ናት። የእምነታችን ደካምነት አይተህ እንድትጨምርልን እለት እለት በቤት ውስጥ እንድታሳድገን እንለምናለን። አያሉ አምላክ ይቅር በለን እባክን፣ ዝም አትበለን እባክን። እለት እለት ወደ አንተ እንድናድግ መንፈስ ቅዱስህን ማሰራችን እንዲሞላ እንድታረግልን ዘንድ እንለምናለን። አያሉ አምላክ መምጫህ ደርሷል፣ መጣሃል። እኛ ግን ተኝተናል። ጌታ ኢየሱስ ክርስቶስ ሆይ በዚህ ምድር በነበርክ ጊዜ የመምጫው ምልክቶች ነግረህናል እና እነዛ ምልክቶች ዛሬ ታይቶ አልቋል። የቀሩት ያለ አይመስለኝም። ታዲያ ይሄንን ሁሉ እያየን አሁንም ተኝተናል። አንተ ግን በለብዙ ቸርነና እጃችን ይዘህ ከዚህ ከኃጢአት ማረቆ እንድታወጣልን ዘንድ ለምንሃለን። እጃችን ያዘን። አያለ አምላክ ወርቅን እንዳንቀር አንተ እርዳን። ከመካከላችን ወርቆ ያለ ሰው ካለ አንተ እንድትይዘን እንድታነሳው አያለ አምላክ እንለምንሃለን። አሁንም ሂዱና አስተምሩ ብለናል። እኛ ግን አልሄድንም። የደከመ ወንድማችን የደከመች እህታችን እንኳን እንድናበረታታ አልሞከርንም። አያሉ አምላክ እያየን ዝም እንላለን። መምከር ፋንታ፣ መመለስ ፋንታ፣ መጽናናት ፋንታ ይልቅ እንደውም ከቤት ውስጥ እንድጠፉ የምናደርግ ሰዎች ልጆችህ ነን። ይቅር በለን እባክህን። እና ብዙ ዘመዶቻችን ብዙ ጓደኞቻችን አንተ ሳያገኙ ይኸው ቁጭ ብሏል። እባክህን አንተ እንድትነግራቸው ቃልህ ኃይለኛ ነውና ሰንጥቆ የሚገባ ነውና ልባቸው ሰንጥቆ እንዲገባ ዘመዶቻችን ጓደኞቻችን ሁሉ ወደ ቤትህ እንድታመጣ ዘንድ ለምንሃለን። አያሉ አምላክ በዚህ ባለቀ ሰዓት ላይ ዝም እንዳትልብን። አያሉ አምላክ ወደ ቤትህ አሁንም እንድታመጣልን ዘንድ ለምንሃለን። እያሉ አምላክ በአገራችን ያለ ሁኔታ ሁሉ ታውቃለህ። የአገራችን ህዝብ አንተን እንዲያገኙ ንሳ እንዲገቡ እንድታርግ ዘንድ ለምናህ። የዘረኝነት መንፈስ፣ የጥላቻ መንፈስ፣ የመለያየት መንፈስ ከሀገራችን እንድታርቅልን ዘንድ ለምናል። እነዚህ መሳሰሉት የነገሰበት አገር ቦታ ነው። ይሄንን አስወግድልን። አያሉ አምላክ አንድነት፣ የእርስ በርስ መዋደድ፣ ከሁሉን አንተን መፍራት፣ አንተን ማክበር፣ አንተን ማወቅ እንዲኖራቸው እንድታደርግልን ዘንድ ለምናል። በነገው ዕለት ምርጫ አለ። በዚህ ምርጫ ላይ አንተ እንድትገኝ ለምንሃለን። ኃያሉ አምላክ ለህዝብህ የሚያገለግል ህዝብህን የሚፈራ ከሁሉ አንተን የሚፈራ አንተን የሚያከብር እሱ ነው። እዚህ ቦታ ሰጠኝ፣ ይሄንን ሹመት የሰጠኝ እኮ እሱ ነው፣ አምላኬ ነው ብሎ የሚፈራ መሪ እንድትሰጠን ዘንድ ለምንሃለን። ኃያሉ አምላክ ከመሪ ቀጥሎ ወደ ታች ያሉት ባለስልጣናት እስከ ቀበሌ ድረስም ስልጣን የምትሰጥ አንተ ነህና አንተን የሚፈሩ አንተን የሚያከብሩ ህዝብህን የሚያገለግሉ እንድትሰጠን ዘንድ ለምንሃለን። ቅን የሆኑት መሪዎች እንድትሰጠን ዘንድ ለምንሃል። ኃያሉ አምላክ ዋናው ላይ ያለው ቅን ከሆነ አንተን የሚፈራ አንተን የሚያከብር ከሆነ ከታችም ያለ በሙሉ በዛ ይጓዛልና አያሉ አምላክ አንተን የሚፈራና አንተን የሚያከብርን መሪ እንድትሰጠን ዘንድ ለምንሃል። በዚህ ምርጫ ውስጥ ደግሞ የአንድም ሰው ደም ጠብ እንዳይል ለምንሃል። በሰላም እንዲያልቅ አያሉ አምላክ ለምንሃል። እና አንድነታችን ጠብቅልን። ኢትዮጵያ አንድነቷን ጠብቃት። አንተ የጠብቀህ ነው እዚህ ያደረስካት። አሁንም እንድትጠብቃት ዘንድ ለምንሃለን። አያሉ አምላክ ፊትህ የነገሰባት አገር እንድታርግልን ዘንድ ለምንሃለን። የእርስ በርስ የሚዋደድ ህዝብ እንድታርግልን ዘንድ ለምንሃለን። አያሉ አምላክ ፍቅር ካለ ሁሉ ነገር ይኖራል። አያሉ አምላክ ፍቅር ስለጠፋ ነው አገራችን እዚህ ላይ የደረሰችው። ይሄ ዘረኝነትን ካንተም ያለያየን ነው። ህዝብህ ወደ አንድነት የሚቀርብ አይደለም። አያሉ አምላክ እባክህ ህዝብህን ወደ አንተ የሚቀርቡበትን መንገድ አንተ ታውቃለህና ይሄንን የፍቅር የሰላም መንገድ እንድታስተካክልልን ለሀገራችን እንድትሰጠን ዘንድ ለምንሃለን። እንደዚሁም በጎረቤት ሀገር ያለው ጦርነት በሶማሌ ያለው፣ በየመን ያለው፣ በሱዳን ያለው የዘረኝነት መንፈስ ነው። ይሄ አያሉ አምላክ እርስ በርስ ጠላት ሁሉ ቦታ የመጣበት አይደለም። የእርስ በርስ ጦርነት፣ የጥላቻ መንፈስ ይሄ የሰይጣን ስራ ነው። አምላኬ ሆይ እባክህ ይህን አካባቢ በሙሉ ሰላም አድርግልን። በአፍሪካ ቀንድ ያለው ጦርነት ሁሉ ሰላም አድርግልን እና የአንድ ሀገር ብቻዋን ሰላም ማግኘት አትችልምና ሁሉም ሰላም እንዲኖረው እንድታደርግ ዘንድ ለምንሃለን። እንደዚሁም ኢራን ያለው ጦርነት ከአሜሪካ ጋር፣ ከእስራኤል ጋር ያለውን ጦርነት ሁሉ አንተ ወደ ሰላም እንድታርግልን ዘንድ ለምንሃለን። በዩክሬንም ያለው ጦርነት ሁሉ አንተ ሰላም እንድታርግልን ዘንድ ለምንሃለን። ጦርነት ጥላቻ የሌለበት ሀገር የለም። በየቤቱ ሁሉ ጥላቻ አለ። በቤቱ ውስጥ ጦርነት ነው። ፍቅር ከሌለ ጦርነት ነው። ፍቅር የለም በየቤቱ። ይሄ ሁሉ ምልክቱ ያንተ መምጣት ነው፣ ምልክት ነውና ስለዚህ ቶሎ ሆናለን። አያሉ አምላክ ቶሎ ሆናለን። ልጆችህን ሰብስባቸው፣ ልጆችህን ወደ ቤት ሰብስባቸው። ቶሎ ሆናለን። ወርቅን እንዳንገኝ ማሰሯችን ባዶ ሆኖ እንዳይገኝ ወይም ጎዶሎ ሆኖ እንዳይገኝ ከአሁኑ እንድትሞላልን ዘንድ እለምናለን። የታመሙት ወንድሞቻችን እህቶቻችን፣ የደከሙ ወንድሞቻችን እህቶቻችን አሉ። እነሱን ሁሉ አንተ እንድታበረታታቸው ከህመማቸው አያል አምላክ ብርታት እንድትሰጣቸው ዘንድ ለምናለን። አቶ ግርማን ካፊትህ እናቀርባለን። ዶክተር አሉላን እናቀርባለን። ወዘሮ አበበችን እናቀርባለን። ወዘሮ ዜናን እናቀርባለን። ወዘሮ ፈጠኑን፣ ወዘሮ አስቴር ነገሪን፣ አስቴር ተበጀን፣ ጥሩነሽን እነዚህ ሁሉ እናቀርባለን። እኔ የረሳኋቸው ካሉ አንተ ማትረሳ አምላክ እነዚህን ሁሉ አንተ የሚያማቸውን ሁሉ እንድትፈውሳቸው ያ የሚያማቸው ቦታ በእጅህ ለኛ ኃጢአት ስል በተጨነከረው እጅህ እንድትዳስሳቸው ዘንድ ለምንሃል። አቶ ግርማን እባክህን ፈውሶ ካልጋው ላይ እንድታነሳው ዘንድ ለምንሃል። እንደዚሁም አያሉ አምላክ እኛ ማለት የታመሙ ያልሰማ ነው ይኖራሉ ወይ ችግር ያላችሁ ሁሉ አሉ። ባሉበት በችግራቸው ምለምንሁን ሁሉ አንተ እንድትሰማ ዘንድ ለምንሃል። ለችግራቸው ድረስላቸው። አያሉ አምላክ እነዚህን ሁሉ የሚያሳምሙት አሳማሚዎችን ሁሉ ብርታት ስጣቸው። ትግስትን ሁሉ እንድትሰጣቸው ዘንድ እለምናለሁ። አያሉ አምላክ ልጆቻችን የልጅ ልጆቻችን ሁሉ ትምህርታቸውን በአሁኑ ጊዜ ወደሚጨርሱበት ሰዓት ላይ ናለ እና አያሉ አምላክ ለዚህ ስላደረስካቸው እናመሰግናለን። ያንዳችን ልጆች ምንም ጉዳት ያልደረሰባቸው ካንተ ጥበቃ የተነሳ ተመስገን። በመውጣት በመግባት ሁሉ ባሉበት ሁሉ ስለጠበቃቸው እናመሰግናለን። አያሉ አምላክ አንተ መንጋህን ትጠብቃለህ። እነዚህ ልጆች ደግሞ በአንተ ቤት ኩትኩቴ እንድታሳድጋቸው ከሁሉ እንሱን ይበልጥ እንለምናለን። ካለበት ፈተና ሁሉ በአካባቢያችን ያለው ፈተና ሁሉ አንተ ታውቃለህ እንድትጠብቃቸው ዘንድ እንለምናለን። አያሉ አምላክ እና በጁላይ የሚደረገው ኮንፈረንስ አያሉ አምላክ በዛ ደግሞ አንተ እንድትገኝ እንለምናለን። መንፈስ ቅዱስህ እንድገኝ እና የሚያስተምሩት የሚዘምሩት የሚጸልዩት ሁሉ ጋር ከጉባኤው ጋር ሁሉ እንድትሆን እንለምናለን። ለተጠየቀው እርዳታ ገንዘብ አያሉ አምላክ አንተ ከጎተራ እንድታፈስላቸው ዘንድ እንለምናለን። አያሉ አምላኬን ሁሉ ስለሰማህን እናመሰግናለን። ለምኑ ሰጣቸዋል ባልከን መሰረት ለምንህናል። እንደምትሰጠንም ደግሞ እናምናለን። አያሉ አምላክ ክብር ምስጋና ላንተው ስለሰማህን ስለምታረግልን ሁሉ ክብር ምስጋና ላንተ ይሁን። ባልንበት በሰላም ሁላችን እንደጠበከን አሁንም ጠብቀን ለማላዳው ጻሉትህ እንድታበቃን አያሉ አምላክ ከሁላችን ጋር እንድትሆን አክብረን ለምናለን። ስለሁሉ በመድኃኒታችን በጌታችን በኢየሱስ ክርስቶስም ስም አሜን
አሜን አሜን። እግዚአብሔር ይባርኮ ስለመልካሙ ጸሎት እግዚአብሔር ጸሎታችንን ሁሉ ይስማ። አሁን እንግዲህ ፕሮግራሙን ወደ ማጠቃለያ ወደ መዝጊያ ደርሰናል። እግዚአብሔር ሁላችንን እንጠብቀን በዚህ ሌሊት መላእክቱን ሰዶ ያስጠብቀን የነገ ሰዎች ይበለን። ሰሚዎች ብቻ ሳይሆን አድራጊዎቹን እንገኝ። በመጨረሻ በመንግስቱ ይህን አባታችን ከሚለው ጋር እንድንቆም እግዚአብሔር በጸጋው ይርዳን። እግዚአብሔር የተባረከ ይሁን ሁኔታውን ሁሉ በሰላም ስላስጨረሰን። እንግዲህ ከዚህ ላይ ፕሮግራሙ ያበቃል። መልካም አዳር ለሁላችን። መልካም ቀን በያለንበት።